Taviano. ያስተምንና ማጨጨን ይህ የምታደምጡት ዲስኩን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በሙሉ እንደ ባሪያ ቀጥቅጠው ለመግዛት የተነሱበት ምክንያት ዝም ብለው ኃይል አለን ምን አባታቸው ያደርጉናል ብለው ብቻ አይመስለንም። በነገራችን ላይ ወያኔዎች ስንል ይሄ ለሆዱ ያደረውን አጨብጫቢና ነገ ነገሮች ሲቀየሩ አብሮ የሚቀየረውን ሆድ አምላኩ የሆነውን አድርባይ የሰው አሳም አይነቱን አይደለም። ወያኔ ማለት ከፋፋይ መሰሪ ከተንኮልና ክፋት በስተቀር አንድም ደግ ነገር የማያስብና የማይመኝ እኔ ስበላ እናንተ አግሱ እኔን በስተቀር ሌላ ጌታም ሆነ አዛዥ አትፈልጉ ወዘተ የሚል ድርጅትና ስብስብ ስለሆነ ወያኔ የሚለው ቃል ኢትዮጵያ ውስጥ ከሁሉም አካባቢ የመጡትንና ከላይ የተጠቀሱትን ርኩስ ጸባዮች የያዘውን ሰው ሁሉ እንደሚመለከት ብናውቅም በዚህ ጽሑፋችን ላይ ግን ወያኔ ስንል ምንጫቸው አመጣጣቸው አስተዳደጋቸው ስር መሰረታቸው ከዛው ከነርሱ ሰፈርና መንደር የሆነውን እና ከልጅነታቸው ጀምሮ የወያኔን ከዝቅተኝነት ስሜት የመነጨ እኛ እንደዚህ ነን ሌላው እንደኛ አይደለም የሚል ተረት ተረት ሲሰሙና እንደጡትና እንደጡጦ ሲጠባ ያደገውን ማለታችን ነው። በዚህ ጽሑፋችን ላይ ወያኔ የምንላቸው ከልጅነታቸው ጀምሮ ከዝቅተኝነት ስሜት በመነጨ ሌላውን አሳንሶ ራስን ለመካብና ብሎም ተፈጥሯዊና ህጋዊ ያልሆነ ጥቅም ለማግበስበስና ለዝርፊያ ለማዘጋጀት የተቦተለከን የትግሬን የበላይነት ሲኮመኩሙ ያደገውንና የኖረውን ነው። ይህ ሐቅ ለመሆኑና እነዚህ ሰዎች ከጥንት ጀምሮ ይህንን የአሪዮስ አስተሳሰብ በህዝቡ ላይ እንደ መርዝ ሲረጩት ለመቆየታቸው ሰሞኑን የኢንፎርሜሽን መረብ ደህንነት ኤጀንሲ ኃላፊው ሜጀር ጀነራል የነሱ ሜጀር ጀነራል ተክለ ብርሃን ወልዳረጋይ የሰጡትን ቃለ ምልልስ ማንበብ ይበቃል። እኚሁ ቱባ የወያኔ ጀነራልና የኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ መሪ ሲናገሩ የትግራይ ህዝብ ከሌላው የኢትዮጵያ ህዝብ ሲነጻጸር የራሱ የሆነ አንጻራዊ ብልጫ አለው ይላሉ። እነዚህን አንጻራዊ ብልጫዎች ሲዘረዝሩ የትግራይ ህዝብ ጽናት አለው ልብ በሉ ሌላው የኢትዮጵያ ህዝብ ጽናት የለውም ማለታቸው ነው። የትግራይ ህዝብ ዲሲፕሊን አለው አሁንም ልብ በሉልኝ ሌላው የኢትዮጵያ ህዝብ ዲሲፕሊን የሌለው ጋጥ ወጥ ነው ማለታቸው ነው። የትግራይ ህዝብ ለሰው ልጅ የሚሰጠው ክብር ከፍተኛ ነው አሁንም ታዘቡ ሌላው ኢትዮጵያዊ ለሰው ልጅ ክብር አይሰጥም ማለታቸው ነው። የትግራይ ህዝብ በእውቀት ላይ የተመሰረተ አስተሳሰብ ነው ያለው ይላሉ አሁንም ታዘቡ ልብ በሉልኝ ሌላው ኢትዮጵያዊ ዕውቀት አልባ ደደብ አስተሳሰብ ነው ያለው የሚሉት የትግራይ ህዝብ በረጅም ታሪክ ያፈራቸው ቅርሶች አሉት ይህ አባባላቸው ሌላው ኢትዮጵያዊ ምንም ቅርስ የሌለው ነው ቅርስ የሌለው ነው ማለታቸው ነው እኚሁ ቱባ የወያኔ ጀነራል በዚህ ብቻ አላበቁም በመቀጠልም ይላሉ የትግራይ ህዝብ ከሌሎች ኢትዮጵያኖች የተሻለ ሰውን መሰረት ያደረገ አንጻራዊም ብልጫ ስላለው ይህንን ብልጫውን በአገር አመራር ደረጃ ሊጠቀምበት ይገባል ይላሉ የትግራይ ወጣቶችም በተለያዩ የትምህርት ዘርፎች በተለይም በዘመናዊ ቴክኖሎጂ ዘርፍ ተምረው አመራሩን መያዝ አለባቸው ሲሉ ይመክራሉ እንግዲህ እኚህ የወያኔና የሀገሪቱ ቁልፍ ባለስልጣን እንደሚሉት በእነዚህና በእነዚህ ምክንያቶች ወያኔ ስልጣኑን እስከ ዝንተ ዓለም ይዞ መቀጠል አለበት በሚሉበት ጊዜ እነዚህ ከዚህ አይነት አስተሳሰብ ውጭ ሌላ ሰምቶ የማያውቁት ተከታዮቻቸው ሌላውን የኢትዮጵያ ህዝብ ዝንተ ዓለም መግዛት አለብን እንዴት አይሉ? ችግሩ ያለው እነሱ ጋር አይመስለንም ችግሩ ያለው ሌላው የኢትዮጵያ ህዝብ ጋር ነው ሌላው የኢትዮጵያ ህዝብ ፈቅዶ እንደ ደካማዋ አህያ ጀርባውን ሰጥቶ ጀርባዬ እስከሚላጥ ጫኑብኝ ካላቸው ጥፋቱ የነሱ ሊሆን አይችልም ይህ በማጭበርበርም በኃይልም እውነተኛ ወያኔ ባልሆኑ በአድርባዎቹ ድጋፍ ሲካሄድ የነበረው የበላይነት ዛሬ ህዝብ በአራቱ ማዕዘን እንብኝ አሻፈረኝ ብሎ ተነስተው ሸክሙን አሽቀንጥሮ ለመጣል የሞትና የሽረት ትግል በማድረግ ላይ ነው ወያኔም የመቃብር ጊዜዋ የታያት ከመቃብር አፋፍ ላይ ሆና ማሩኝ ይህን ያህል ማጥፋቴን አላውቅም ነበር ራሴን አርማለሁ ተሐድሶም አደርጋለሁ ትላለች እባካችሁ ህይወታችንም ሞታችንም አንድ ላይ ይሁን ይያለች የድሮ አጋሮቿን የዛሬ ባላንጣዎቿን በመለማመጥም በማስፈራራትም ትንፈራገታለች የድሮ አጋሮቿ እንቢ ሲሏት ደግሞ በጸጥታው ሐላፊዋ በጌታቸው በኩል ጓደኝነታችን ቢፈርስም ወታደሩን ይዤ እናንተ ለአደጋ ያጋለጣችሁትን የትግራይን ህዝብ ከአደጋው ተጠብቃለሁ ትላለች ሲጨንቃት ደግሞ የተከናነችበትን ከይሲ የከፋፍለ ግዛዋን ካርታዋን ብቅ ለማድረግ ትሞክራለች ለዚህም ይመስላል በተለይ ታላላቆቹ ከሰባ በመቶ በላይ የሚሆነውን የኢትዮጵያን ህዝብ የሚወክሉት የበፊቱ ጓደኞቿ የአማራውና የኦሮሞው ባሁኑ የህዝብ በፍቅር በሰጠው ሲያሜ የኦሮማራ መሪዎች አይ እኛ ያንቺ የከፋፍለ ግዛው ተንኮል ከሞት ከስደትና ህዝብ ዝንተ ዓለም ከኖረበት ቦታ ከመፈናቀል በስተቀር ያመጣልን የለም ዞር በይ ሲሏት ያው በተለመደው የከፋፍለ ግዛ ጨዋታ ካርታዋን ስባ ሳብ በማድረግ ኦሮሞዎች እስቲ ንቁጭ እንበልና አዲስ አበባ ውስጥ ኦሮሞ ያላት ልዩ ጥቅም እንወያይ ማለት እስቲ ይታያችሁ እዚህ በመኖርበት ስዊድን ውስጥ እንኳን መንግስት ብድግ ብሎ በሉ ለስዊድን ተወላጆች ብቻ ማለትም በዘር ስዊድን ለሆናችሁ ብቻ ከስቶኮልም ማግኔት የሚገባችሁን ጥቅም እንወያይ ቢል ምን አይነት ዘረኝነት ነው ብለን ትናንትናና ከትናንት ወዲያ የመጣ ነው እኛ እንኳን ኢትዮጵያኖቹ እንደምንቃወመው ይታያችሁ ሰላም ወዳድና የኩልነት አፍቃሪ የሆነው ራሱ የስዊድኑ ተወላጅ እንኳን ዞር በሉ ነው እንዲህ ያለውን መንግስት የሚለው ከነዚህ ከጥቂቶች በጥላቻ ልባቸው ከተመረዘው ዘረኞች በስተቀር ታዲያ አዲስ አበባ ውስጥ ካራቱም የሀገሪቱ ማዘን ዝንተ ዓለም አብሮን ላልኖረባት ዛሬ እነሱ ከሰሜን መጥተው አዲስ አበባን በዘርና በደም ቋንቋ በደም በቋንቋ ሊያከፋፍሉ ሲሞክሩ ለመሆኑ እነሱን ከሰሜን መጥተው ማን አከፋፋይ ያደረጋቸው ታዲያ ይህን የሰሙት ወጣቱ የኦሮሞ ክልል ፕሬዝዳንት የሰጡት መልስ አዲስ አበባ ፊንፊኔ ሸገር እንኳን የኛ የኢትዮጵያውያን የአፍሪካ መዲና ያለም መቀመጫም ናት ነበር ያሉት ስለሆነም ህዝባችን እየተገደለ ከግማሽ ሚሊዮን በላይ የሆነው የኦሮሞ ህዝብ ከኖረበት አካባቢ ተሰዶ በረሃብና በበሽታ እየተጠበሰ እናንተ ኑ ኦሮሞዎች ኦሮሞ ከአዲስ አበባ ስለሚያገኙ ልዩ ጥቅም እንወያይ ማለት አይንህን ጨፍን ላሞኝህ ነው የምትሉት ነው ያሏቸው እንግዲህ ወያኔ ጥርሱ የረገፈ ጅብ ቢሆንም እስከ ህይወቱ እስትንፋስ መውጫ ድረስ መፈራገጡና በድዱም ቢሆን አጥንት ለመቆርጠም መታገሉ አይቀርም። ሆዳም ነውና ወጣቶቹ የአማራና የኦሮሞ ወይም በአዲሱ አጠራር የኦሮማራ መሪዎች የጀመሩትን የሞት ሽረት ትግር አጥብቀው ካልያዙና በተለያዩ ምክንያቶች የተደልለውም ይሁን ልበ ሙሉነት ከርቷቸው ማፈግፈግ ከጀመሩ ጅቡ ወያኔ አጥንታቸውን ሳይቀር ቆረጣጥሞ ነው የሚያጠፋቸው። ሕዝቡም እነዚህን የዘመኑ አንበሶች ሲሳሳቱ እየመከረ አይዟችሁ በማለት ከጎናቸው መቆምና ድጋፍ መስጠት የጋራ አገራችንን ከውድቀት ለማዳን አማራጭ የሌለው የውዴታ ግዴታ ነው። አበው ሲተርቱ የነብርን ጭራ ይዟትም ከያዙም አይለቋትም ይላሉ። ወያኔ ጭራዋ ተይዛ መከራዋን ታያለች። ይህን ጭራዋን የያዙት ኃይሎች ጭራዋን መያዝ ብቻ ሳይሆን አልፎ ማንቁርቷን ይዘው ድባቅ ካልመቷት ጭራዋን ከለቀቋት እንደምታጠፋቸው ጥርጣሬ የለንምና ጠናስትልን ውድ የኢትዮጵያ ድምፅ ሬዲዮ ተከታታዮች፣ እነሆ የኢትዮጵያ ድምፅ ሬዲዮ ጊዜውና ሰዓቱን ጠብቆ የዛሬ የእሁድ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ እንደተለመደ የተለያዩ አርዕስቶችን እንዳሳለን። ከዜናው በኋላም ደግሞ አንድ ውይይት ይኖረናል ከዶክተር ታደሰ ብሩ ጋር ውይይት እናደርጋለን። እንግዲህ ለማታውቁ ብዙ ኢትዮጵያዊ የሚያውቅ ይመስለናል። ዶክተር ታደሰ ብሩ በእንግሊዝ ሀገር በፖሊስ ተይዘው በአሸባሪነት ወንጀል ማለት ነው ክስ ቀርቦባቸው ፍርድ ቤት ቀርበው ሲከራከሩ ቆይተው ነበር። ይህን በተመለከተ የክሱ ሁኔታ ምን እንደደረሰና ለምን እንደታሰሩ፣ ለምን እንደተያዙ፣ ማንስ እንደጠቆመ ወዘተ፣ እነዚህን ጉዳዮች ከእሳቸው ጋር ውይይት እናደርጋለን። በዛሬው ዕለት ከዜና በኋላ እንድታዳምጡ እንጋብዛችኋለን። ከዜና በፊት ደግሞ እንደተለመደው
አሁን እንግዲህ ከዜና በፊት የሚኖሩን ፕሮግራሞች ቀደም ሲል በአህመድ የቀረበ መግቢያ ነበረ። መግቢያውን ተከትሎ ደግሞ የሳምንቱ ታላቅ ጥያቄ ይኖረናል። ከዛም በመቀጠል አጠር ያለ በሀገራችን ወቅታዊ ሁኔታዎች ላይ አጠር ያለ ውይይቶች እናደርጋለን። በመቀጠል የበረከት ሳምንታዊ የመዝናኛ ፕሮግራም ይቀርባል። እሱንም ተከትሎ ደግሞ የሳምንቱ አቤት ዜናዎች በግሩም ጌታ ይቀርባሉ።
በነገራችን ላይ የዛሬውን ከዜና በፊት ያለ ውይይት በተመለከተ ለመንደርደሪያ እንዲሆን አንድ ጽሑፍ እናቀርብላችኋለን። መብራቱ፣ ጽሑፉ ምን ነበረ?
ያው እንግዲህ ሰሞኑን ኢትዮጵያችንን እየነወጣት ያለው የኢህአዴግ ስራ አስፈጻሚ ጉዳይ ነው፣ ሽኩቻ ነው። እና እሱን መሰረት ያደረገ ያው በኢሳት ሰበር ዜና የምናውቀው መሳይ መኮንን አጠር ያለች መጣጥፍ ለማህበረሰቡ ጀባ ብሎ ነበር። እና እሷን ወደናታል እና ማህበረሰባችን እንዲሰማልን እኛም እንደመነሻ እንድትሆንን እሷን አቅርበን ነው እንግዲህ ወደዛ መልጋ
እንግዲህ እኛም ወደናል ይሁን ነው የሚለው መብራቱ። የመሳይን ጽሑፍ ወደናታልና አድማጮችም ይችን ጽሑፍ እኛ ለመንደርደሪያ ለውይይት መንደርደሪያ አድርገን ነው የምናቀርባት። ይችን ጽሑፍ አዳምጣችሁ አስተያየታችሁን፣ ሀሳባችሁን፣ ቅሬታችሁን፣ ድጋፋችሁን ምን መደረግ አለበት የሚለውን በስልክ ቁጥራችን 0819100 ከጽሑፏ በኋላ ማቅረብ ትችላላችሁ። እንግዲህ እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ በመተማመን መልካም ቆይታ ይሁንላችሁ እያልን
እኔ መብራቱ በቴክኒክ
እኔም ፕሮግራሙን በማስተዋወቅ ዘውዱ አብሬያችሁ ቆያለሁ።
መልካም ቆይታ እምላችሁ እኔ አህመድ ነኝ።
ጤና ስትልን አድማጮቻችን አሁን እንግዲህ ወደ ሳምንታዊ የጥያቄ ሁኔታ ላይ እንገባለን። በኢትዮጵያ የመጀመሪያው የመኪና የመንዳት መንጃ ፈቃድ ያወጡ ሰው ማን ይባላሉ ነው የመጀመሪያው ጥያቄ። በኢትዮጵያ የመጀመሪያው መንጃ ፈቃድ ያወጡ ሰው ማን ይባላሉ የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በኢትዮጵያ የመጀመሪያውን ሙዚቃ በሸክላ ያስቀረጹ ሰው ማን ይባላሉ በስንት ዓመተ ምህረት የሚለው። በኢትዮጵያ የሸክላ ሙዚቃን ለመጀመሪያ ጊዜ ያስቀረጹ ሰው ማን ይባላሉ በስንት ዓመተ ምህረት የሚለው። እንግዲህ እነዚህን ጥያቄዎች በስልክ መስመራችን 0819100 ላይ እየደወላችሁ እንደተለመደው ምላሻችሁን አድርሱ።
ችን ጥያቄያችንን ሳንጨርስ ወደ መልስ የመጣችሁ ከበት ሁኔታ ማለ ጥያቄው ምደገምን ለሚላስ ታይት መጥቷልና መልስ እየሰጠ ነው ለጥያቄው ተመጣ
ኪንግን አልቻለም ማለት
እሱ ነው መጀመሪያ የመለሰው
እሱ በቃ ምንም እንዲያስኛ ጥያቄ ላን ጠየቅ ነው ቀድሞ ይመለሳል ጥያቄም ሳንናገር
አይ የውስጥ አርበኛ ነው ማለት ነው ቤት ውስጥ ይሄን ነገር መጣራት አለበት ዘመድ እንዴት ነው በውስጥ አርበኝነት ሰሩ ጀመረ
አይ አስቸጋሪው
በፊት እንግዲህ ያመድ ነበር
መጻፉንም ወሰደ ባይዘው
ወሰደ አሸነፈ
ሳምንት የኢትዮጵያ እንተናል ስቴዲየም ያለውን አራቱ መጣሪያዎች አሉ ከአራቱ መጣሪያዎች አንዱ ካታንጋ የተባለበትን ሚስተር ሚገልስ ወይ ሁኔታውን በአግባቡ የሚያስረዳ ሰው በፊት ጥያቄ የሚልኩልን ሰው ነበሩ እሳቸው መጻፍ ሸልማለሁ ብለዋል
እና አሁን እሱ ያውቃል ስለ ካታንጋ
በትክክል መልሷል
ለምን እድል አትሰጡት ምንድነው ካታንጋ ነው አሁን ማወቅ ፈልጋለሁ ካታንጋ ሲባል ሰማለሁ ግን ካታንጋን የሚያቆ ሆነ ይሄ ወንድማችን እንደው አንድ ምን አለ እድል ብሰጡትና ባየር ላይ ካታንጋ ምንድነው ይሄ እኔ ጥያቄ ጠይቀዋለሁ ፍቃደኛ ከሆነ ምንድነው ካታንጋ የት ነው ያለው ለምን ካታንጋ የተባለው እስቲ እድል አንዴ ስጡ
እንሰጣለን በትክክል ደግሞ አብራርቶ ነው የመለሰው አሁንም እንደሚያስርገጠኛል እየሰማን ነው በስልክ መስመራችን ላይ ከገባ ዳይሬክት እናቀርባለን
በጣም ጥሩ እንግዲህ የተከበሩ ኪንግ የውስጥ አርበኛ ዘመድ አሉት የሚባል ትርታሬ ስላለ ይሄንንም ማጣራት ፈልጋለሁ። በዛውም ስለ ካታንጋ እስቲ መልካም ፈቃዶ ከሆነ ይደውሉና ያስረዱን።
ጥያቄ እንደገም ያሉ ሰዎች አሉ ነው ያልከው?
አዎ።
በኢትዮጵያ የመጀመሪያውን መንጃ ፈቃድ ያወጡ ሰው ማን ይባላሉ የሚል የመጀመሪያው
የምን መንጃ ፈቃድ ነው?
የመኪና መንጃ ፈቃድ በኢትዮጵያ ያወጡ?
አዎ። የጋሪ የመኪና
ነው የባጃጅ የሞተር ሳይክልም ይባላል አረ ግን የመጀመሪያውን የመኪና መንጃ ፈቃድ ያወጡ ሰው ማን ይባላሉ ነው። ሁለተኛው ደግሞ በኢትዮጵያ የመጀመሪያውን የሙዚቃን በሸክላ ያስቀረጹ ሰው ማን ናቸው ነው በስንት አመተ ምህረት የሚለው ጥያቄ።
ሸክላ ስንል ሲዲውን አይደለም ሲዲው አሁን ነው የመጣው ኮምፓክት ዲስክ አሁን ነው የመጣው ሸክላ
ሸክላ ሙዚቃ ነው
ሰፌድ የሚያክል ነበር አንድ ትልቁ ትንሿም ነበረች ደግሞ እንግዲህ ምታውቁ ግን እኮ ሰው ጉግል ማድረግ ይችላል አሁን እድሜ ለጉግል ምንም ያላ እድሜ ለጉግል ሁሉ ነገር በጉግል ታገኛለህ ቤትህንም ምን ታየዋለህ በጉግል
አዎ ብዙ ጊዜ ግን አዎ
በተለይ ደግሞ ጉግል ላይ የሌሉ ነገሮች አሉ በተለያዩ መጽሔቶች ላይ የሚወጡ የኢትዮጵያ ጉዳዮች ጉግል ላይ ያሉም አሉ የሌሉም አሉ ብዙ ጊዜ እና እንደዚህ የድሮ መጽሔቶች ላይ የሚወጡ አሉ እንዲሁም አንዳንድ ሰዎች ደግሞ በመጻፍ በተለያየ መጻፎች ላይ ደግሞ የሚጠቅሷቸው አሉ
ካናንም አታገኛቸው ኢትዮጵያን መሰረት ያለው
አንዳንዱ ግን በአብዛኛው የሚገኝበት አጋጣሚ አለ አሁን አንዳንድ ጻፊዎች ብዙ ነገሮች ላይ ስለሚጠቅሷቸው የሚያነቡ ሰዎች ብዙ ጊዜ ይሄንን ነገር ጉግል ልብስ ያደርጉ ሊያቁት
እና ለኪንግ ማስመንጠሪያው ሊያላክናት ጠየቀም
አይ የዚህ የኪንግ ነገር የተከበረ
ወንዶች በነገራችን ላይ ወደ ወንዶች ተመልሰናል አለፉት 3 ሳምንታት የሴቶች ነበር ተሳትፎ
ወደ ወንዶች
አዎ ወንዶች በኢትዮጵያ ያላቸው ተሳትፎ ሴቶች ምን ይመስላል የሚለው ለማየት ባለፈው ለ3 ሳምንታት የሴቶች ጥያቄው ሴቶች ላይ ትኩረት ያደረገ ነበር
እና አሁን የዛሬው እኮ ባንድ በኩል እኮ መልሰት ሰጣቸው ማለት
ወንዶች አይ ወንድ መሆኑንማ ያው ኖርማሊ ይታወቃል
መንጃፍቃድ ሴታውታ
ያውጣል ግን አሁን ወደ ወንዶች ይመጣናል
የማርያም መንገድ
ያወጣቸው አላንም ያወጣው ሰው ነው ያለው ያጣው
ስለዚህ ማርያም መንገድ መስጠት ነው አንድ ሴቶች እዚህ ውስጥ የሉበትምና ወንዶችን አስቡ ለማለት ነው መልሰው
አንዶን በኢትዮጵያ እኮ ታሪክ ወሰድን በጣም ሴቶች ብዙ ስራዎች የሰሩ ሰዎች ናቸው ብዙም በአመራርም ደረጃ እና የጌታይቱ ቀስ እንችላለን በጣም ጠንካራ ሴቶች አሉን እኛ
ትክክል ትክክል እንግዲህ አልሞቶቻችን ጥያቄውን አዳምጣቸዋል በስልክታችን 0819100 በመደወል እነዚህ ናቸው የምትሏቸውን መመለስ ይችላልላችሁ እንላለን። ከፕሮግራማችን ጋር ከኛው ጋር እስከ 6 ሰዓት እንድትቆዩ በነገራችን ላይ ፕሮግራማችንን በቀጥታ ለማዳመጥ ለምትፈልጉ ራዲዮ ሲልቬስትስ ገብታችሁ በራዲዮ ሲልቬስት ዌብሳይትስ ገብታችሁ በቀጥታ የሚተላለፈው አለ በዛ ላይ በቀጥታ ማዳመጥ ይችላልላችሁ ወይንም ደግሞ
ብዙ ጊዜ ያው ሞባይል አፖች አሉ። ለምሳሌ ቲዩን አፕ ማንኛውም ስማርትፎን ያለው ሰው ቲዩን አፕ ዳውንሎድ ቢያደርግ በቀላሉ ራዲዮ ሲልቨስተር ማግኔትና ማዳመጥ ይችላል ፕሮግራማችን መከታተል ይችላል።
በአለም ዙሪያ ያለው ቆይ ኢትዮጵያ ማዳመጥ ይችላል በዚህ በራዲዮ ሲልቨስት ጉግል ውስጥ አድርጎ አይደል?
ቀጥታ ደግሞ በደረገጻችን www.ethiopiancenter.org ቢገቡ እዛው ላይ ደግሞ የሬዲዮን ማስፈንጠሪያ ስላለ ከዛም ላይ በቀጥታ ማዳመጥ የሚችሉበት ድልም አለ። ከዛ በተጨማሪ ያለፉ ፕሮግራም ሞቺ የቆየ ከረሙ አመት ሁለት አመት ያስቆዩ እኛ እናስቀምጠበት ቋት አለ እዛ ውስጥም ገብተው የቆዩ ፕሮግራሞችንም እንደ ሪፈረንስ ወስደው መጠቀም ይችላሉበት ድሎች የተመቻቹ ናቸውና አድማጮቻችን የቀጥታ ስርጭቱንም ካለፈ በኋላ ማዳመጥ የሚችሉባቸው ድሎች እየሰፉ ነው። በቀጣይነትም ደግሞ በተለያዩ ዘርፎች መገናኛ ሚዲያ ዘርፎችም ሁኔታችን አጠናክረን በሶሻል ሚዲያዎችም ላይ ላይቭ እየገባን ፕሮግራማችን ለእናንተ የምናደርስበትን ሁኔታ ለማመቻቸት እንግዲህ ኮዲው እየሰራ እንደሆነ ለመግለጽ ሞክራለን። ያው እንግዲህ መግቢያችን ላይ አህመድም እንደጠቀሰው በቀጣይነት የበረከት የሁድ ጨዋታ ፕሮግራማችን ነው የሚሆነው። እንግዲህ ቆየት ካሉ የበረከት ስራዎች መካከል አንዱን ነው በድጋሚ ለአድማጮቻችን ለመጋበዝ ይወደድ ነው። እንግዲህ አድማጮቻችን ተጋበዙልን ከፕሮግራማችን ጋር አብራችሁን ቆዩ።
በምን በነገራችን ላይ መብራቱ ለምንም እንኳን የአውሮፓውያኖች የልደት የጌታ የኢየሱስ ክርስቶስ ልደት በአውሮፓውያኖች ቢሆንም አድማጮቻችንን እንግዲህ ምንድነው ባለንበት አካባቢ when you are in Rome act like the Romans ይላሉ ፈረንጆቹ። እዚህ በመኖርበት ሀገር ያው ሁሉም ኢትዮጵያዊ እንትን የሚል ይመስለኛል ለልጆቹም ሲል የሚያከብር መስሎና እንኳን አደረሳችሁ አላልንም ረስተን። እኛ ኢትዮጵያውያን በብዛት ኢትዮጵያ ላይ ነው የምናተኩረው። ጥሎብን ምንድነው እሱ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱ ነው ምናምን ይልባላል እና እንኳን አደረሳችሁ አድማጮቻችን እንመኝላችኋለን መልካም ያመት ባል ጊዜ እንዲሆን። በዚህ አጋጣሚ በሚቀጥለው ሳምንት የኢትዮጵያ ድምጽ ሬዲዮ በአዲስ አመት በፈረንጆቹ አዲስ አመት ዝግጅት ምክንያት ማይቀርብ መሆኑን ኮዲሁን እንገልጻለን። በሚቀጥለው ሳምንት የሁድ ፕሮግራማችን አይኖርም። ከዛ በኋላ በአዲስ ኃይል ተጠናክረን እንደገና እንጀምራለን።
አዎ፣ ስለዚህ ማለት ይሄ የ2017 የመጨረሻ በረራችን ነው ማለት ነው።
ትክክል፣ የመጨረሻ በረራችን ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ። አሁንም በድጋሚ እንገልጻለን የሚቀጥለው ሳምንት ፕሮግራማችን አይኖርም።
ያው ግን አመዲ በሚቀጥለው አዲስ አመት የመጀመሪያ ስራችን ይሆናል ብዬ ማስበው 2017 አቤት ከነውኖች ላይ የሚያጠነጥን ሰፋ ያሉ ፕሮግራሞቻችንን ካሁን ለማዘጋጀት እየሞከረን ነውና ሰፋ ያሉ በተለይ ደግሞ አገራችንም በአለም ሁኔታ ነባራዊ ሁኔታ ውስጥ አመታት በተለይ ፈረንጆች አመት እንዴት አለፈ የሚለውን ሰፋ አድርገን ለማየት እንሞክራለን። አድማጮቻችንም እኛ ያልዳሰስናቸው የተሻለ የምትሏቸው ፕሮግራሞች፣ ሐሳቦች፣ አስተያየቶችም ካሉ እንግዲህ ፈት እንደተለመደው በስልክ ቁጥራችን 0819100 ደውላችሁ ልታሳውቁን ትችላላችሁ። እንግዲህ ቀጣይ ፕሮግራማችን የበረከት የሁድ ጨዋታ ፕሮግራም ነው። አብራችሁን ቆዩ።
አድማጮች ዛሬ እንደተለመደው የሁድ ጨዋታ ፕሮግራም ይዘንላችሁ ቀርበናል። በዛሬው የሁድ ጨዋታ ፕሮግራም ጉባኤው የተሰኘውን የበውቀት ስዩም በራሪ ቅጠሎች ከተሰኘ መጽሐፍ ላይ የተወሰደ ትረካ ይዘንላችሁ ቀርባለን። ከፕሮግራሞቻችን ጋር አብራችሁን ቆዩ። ሳፈንት እየተፈራረቁ በነገሱበት ዘመን ንጉስ አሊጋዝም የድርሻቸውን ገዙ። በዘመናቸው ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሁት ጻፊ ትዛዛቸው ከሰማሁትና ካየሁት መካከል የመረጥኩትን ተረኩ። በዚያ ዘመንም ሀገራችን በድርቅ ተመታች። የሰማይ ግት ነጠፈ። መሬት ፍሬ ነፈገች። ህይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎቿ ቃሬዛ ሆኑ። ግርማዊ ጃኑ ሆይ መፍትሄ ፍለጋ ሊቃውንትን በአዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሳስባቸው ጉባኤና ቀበ ሆነ። ከዕለታት በአንዱ ቀን የተመረጡ ሊቃውንት የንጉሱን አዳራሽ ሞልተውት ነበር። ከግርማዊ ጃኑ ሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምፃቸው ይናገሩ ጀመር። ወገኖቼ ሊቃውንትና ጠቢባን፣ እንደምታዩት በሀገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድን ነው? ረሃብ እንዳይመለስ አድርገን ለማባረር በምን አኳን መስራት አለብን? ይህ የህይወትና የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት፣ ዛሬ ግን ጉዳዩ ልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሉ ሊቃውንት፣ የምን መለጎም ነው? ከማለታቸው ከፊት ከተኮለኮሉ አንዱ ተነሳ። ወገቡን ቆልሙሞ እጅ ነስቶ ሲያበቃ ጃን ወይ እኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃን ወይም ለማበረታታት ራሳቸውን ሲወዘውዙለት ብሎ ጉሮሮን አቅድቶ ገባበት። እሺ እንግዲህ እኔ ነጋድራስ የትምገታ ነው ስሜ። የእናቴና እናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ከመግባቱ በፊት የፍጻሜ መንግስት ተክለ ጊዮርጊስ አማካሪ ነበር። የሱታናይ ወንድም ደግሞ
የሊቃውንቱ ዝምታ ወደ ጉርምርምታ ተከተለወደ።
እንግዲህ ስለራሴ እንያልታል ወደ ዋናው ሐሳብ ይገባለሁ። እንግዲህ ከዚህ ቀደም በርሶና በአባቶቻችን ፍቃድ ለንግድ በተለያዩ አገሮች ተመላልሻለሁ። ለሞኑ የት ሄደሃል የሚለኝም ታለ የሄድሁበት አገሮች የሚከተሉት ናቸው። አምስት ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉበት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛውን እስክንድር አገር በሆነችው መቄዶንያ ተራርሜ ወደ ፋርስ ተሻገርኩ። ከፋርስ ነቢያተ ነቢያት ማነህ ነጋድራስ አሉ ጃንሆይ ተገስታቸው አልኩ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ ወርቅ ግዚያችንን ቆጥበን የምንሰበሰበው ያንተ ንግረት ታሪክ ለማድመጥ አይደለም። እኛ ያስጨነቀን ጉዳይ ረሃብ ነው። በረሃብ ጉዳይ ላይ መልአክ አለ፣ መልአን ወዲህ በል፣ አለበለዚያ ለአሁኑ ይቀርብያለሁ። ወደ ጥግ ተመለስ። ጃንሆይ
አለ ነጋድራስ የወረዛ ግንባሩን አይ በልቡ እየነፈገው፣ እንግዲህ መንገዴን ስቼ ንግግሬን እንደ ባልቴት አርዝሜን ተሆነ በእውነት ግጻት የሚገባኝ ግም ሰው ነኝ። በእውነቱ እኛን ትልልቅ አገሮች መጥቀሴ ለከንቱ ውዳሴ ብያል ነበረ። ዘላልነት ዕጣ ፋንታችን እንጂ ክብር እንዳልሆነ አውቃለሁ። የእንዘል ጉዳይን ረስቼ ሳይሆን በእኛኚህ አገሮች በነበርኩበት ጊዜ የቀሰምኩትን ጥበብ ለማካፈል አስቤ ነው። በጃንሆይ ፊት ላይ ወገግታ ታየ። እንዲያ አትለኝም አሉ በደስታ በተቃኘ ድምፅ። እንዲህ አለ ሊቅ ነው በመብራት ስንፈልግ የቆየት፣ በልስቲ የምታውቀውን ንገረን። ጃንሆይ ሺህ ዓመት ይንገሱ፣ እንደገና ታጥፎ እጅ ነሳ። እንግዲህ አስቀድሜ ወንዞቻችን ስለምን አገር አቋርጠው እንደሚነጉዱ እገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞችን መገደብ እንደምንችል አብራራለሁ። ያንን አንድ በአንድ ታፍረደው በኋላ መስኖ በምን አኳ እንደምናበጅና ምን ሆናችኋል አሉ ጃንሆይ መርጌታ ስነ ኢየሱስ። ምንድር ነው ነገሩ ቅር ያለ ትመስላለህ። በገፈጅ የሚያክል አዳፋ ጥምጥም አናታቸው ላይ የደፉት መርጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀች ሽንቁር በመሰለው አንድ አይናቸው ጃንሆይ ሽቅብ እየተመለከቱ
እኔ እንኳን ቅር ያለኝ የነጋድራስ ነኝ ባየ ቋንቋ አጠቃቀም ነው
ከማለታቸው እንዴት ጃንሆይ ተቀበሏቸው።
እንዴት ማለት ጥሩ ነው ሊቁ አባታችን ጃንሆይ አሉ መርጌታ። ወንድም የነጋድራስ አውቆ ይሁን በድፍረት ይሁን ሳያውቅ በስተት እንጃ የታፈረውን የተከበረውን ቋንቋችንን ሲዘነጣጥለው ባይ እንባዬ መጣ። ሆድ ባሰኝ፣ ቁጭት ልቤን መዘመዘው፣ አላስችላለኝ እንደ ማልቀስ ቃጠል። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለ፣ ዝም አልነው። እሱ ግን ይህን ሳያርም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። መች በዚያ አብቅቶ መስኖ ለመጥለፍል ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን ባይናቸው ገመገሙት። ዝምታውን አበጀህ ብለው ተረጎሙት። ጃንሆይ አሳምረው እንደሚያውቁት የሕዝብ አንድነት መሰረት ቋንቋ ነው። የሰናወር ስልጣኔ የፈራረሰው በቋንቋ ቅየጣ ምክንያት ነው። የቋንቋ ቅየጣ ሰዋሰውን ባልባሌ ሁኔታ ከመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ ሰዋሰው ጥበብ መማር አለብን እያልኩ አይደለም። አስተዋይ አድማጭ ለሆነ ቢያንስ የጃንሆይን ንግግር ለሁለት ሰዓት ያለማድመጥ የተባ አንደበተኛ አያረግም አያረግም ወይ ሊቃውንት? እስቲ ይሁንልህ በሚል ምልክት ሊቃውንቱ ራሳቸውን ወዘወዙ። ስለዚህ እንደኔ የቋንቋ ችግር አለብን።
ይህንን የቋንቋ ችግር ካልፈታን እንደ ሰባ ባቢሎን እንደምንፈታ ትረትር የለው። አሉና ጃንሆይ ራሳቸውን እናጡ። ማን ነጋድራስ ነ ነጋድራስ ነኝ ነ ያልከኝ? አዎ ነጋድራስ ተቀመጥ እስቲ። ደካ ነጋድራስ ይህንን ሁሉ በትር የተቀበለው በቁሙ ነበር። እስቲ መርጌታም ይቀመጡ። ለነገሩን የም በቋንቋችን ውስጥ ያለውን ጉድለት ጉዳይ ሲከነክነኝ የቆየ መርጌታ እንዳሉት የቋንቋ ችግር ጊዜ የምንሰጠው አይደለም። የቋንቋችን ችግርን ትሄት የመነጨ ነው። በምንስ አኳ ሊታረም ይችላል? ሊቃውንት በሞሉባት ሀገር ይህንን ሳንመልስ ተዚያ አዳራሽ ብንወጣ የሚያፍረው መከረኛው ሕዝባችን ነው። በሉ ሊቃውንት፣ መርጌታ እርፎ ልጀምር መሰል። ጥሩ እንግዲህ አሉ መርጌታ። በእርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ። ይሁን እንጂ አሁንም ቢሆን የቋንቋ ችግር የምንፈታው እንደ ተክለ አልፋ ያሉ የሰዋሰው መምህራንን ከፍልሰት ስንታደግ ነው ባይ ነኝ። ተክለ አልፋ ምን ሆነ? አይ ጃንሆይ ከሚያስተምርበት ደብር አሳደዱት እኮ ተክለ አልፋን። እንዴት ያለውን ልጅ ጃንሆይ እኮ ለምን? ምን አውቃለሁ ጃንሆይ፣ ምክንያቱማ ዝምታ ነው። ነው አሉ ጃንሆይ በገባው ሰው ቋንቋ። ለነገሩ የሊቃውንትን የፍልሰት ወሬ አንድም ሁለት ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲህ ስር የሰደደ መሆኑ ግን አሁን የተገለጠልኝ። መቼም የጅሎች ሁሉ በኩር ታልሆነ በቀር በነግ አቆየዋለሁ ብሎ አላስብም። ሊቃውንቶች የሚፈልሱበት ምክንያት ምንድን ነው? ማን ነው የሚያፈልሳቸውስ? ነገሩን ተስር መሰረቱ ለማድረቅ ምን ማድረቅ ይገባናል? መልሱልኝ እንጂ ሊቃውንት። ጃንሆይ አሉ መርጌታ፣ በእኛ ሀገር ጠቢብ መሆን ማለት አብሪትል መሆን ማለት ነው። አብሪትል ከሌሎች ትሎች የሚለየው ገላው እንደ ፍም ማብራቱ ነው። ታዲያ ብላቴናዎች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና አንስተው ይጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመው። ተክለ አልፋ የተባረረው ንዋየ ቅድሳትን መዝብሮ ነው ጃንሆይ፣ አለ አንድ ከግራ ጥግት ወሩር የመጣ ሻካራ ድምፅ። ምን? ጃንሆይ ገነፈሉ። ጃንሆይ በደካማ ስጋዬና በጠልጣላዋ ነፍሴ እምላለሁ፣ ተክለ አልፋ የሳር ውስጥ እባብ ነው። የሥነ ፍጥረትን መጽሐፍ ሸሽጎ ሊወጣ ሲለኮ ነው ለቀም ያደረግ ነው
እኮ። ተክለ አልፋ
ማን ያምናል ጃንሆይ?
እና ያው ሞተልሽ አሉ ጃንሆይ ተስፋ በኩረት በቃኘው ድምፅ። አልቀን አልበሉኛ እንግዲህ ንዋየ ቅድሳቱ ተዘርፈው ከወጡ ምን ቀረን? እኛ እሳለን ወይ? ህልውናችን እኮ ነው የመዘበሩት። እኛ አስተ እንግዲህ ማን ተብለን ልንጠራ ነው? በምን በኩል ኢትዮጵያውያንን እንበል? ጎበዝ፣ እዚህ ላይማ ዋዛ የለም። ተቀመጥ መርጌታ። በሉ ሊቃውንት ይህንን ጉዳይ መልሱልኝ። ይህንን ሳንፈታ ብንወጣ የአባቶቻችን አጽም እሾህ ይወጋናል። በሉ እንጂ ምሁራን፣ እዚህ ላይ ኩሊቶች ሊቃውንት አዛጉ፣ አንጎላችሁ። ይሄ ነው ይህኔ ነው ከኋላ ከተቀመጡት አረጋውያን ሊቃውንቶች መካከል አንደኛው የተነሱት። እኚህ ሊቅ እድሜም ጥበብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ አይን ሁሉ ወደ እሳቸው መጣ።
ግርማዊነት ፍቃድ ከሆነ ብናገር።
ቀጥሉ አሉ ጃንሆይ።
የተከበሩ ጃንሆይ
አሉ የአቡየ ገብርዬን የመሰለ ረጅም ጢማቸውን እየላጉ፣
አያሌ ሀገራትን በሀገሬ ላይ የተፈራርቀው ሲነግሱ አይቻለሁ። በዚህ ችፍኝ በማትሞላ እድሜ ብዙዎችን አማካሪ የመሆን እድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከቸነፈር በላይ ይችን አገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጣለን፣ ወጥተን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ነገር ቢታይ ደግ ነው ባይ ነኝ። ጃንሆይ ለጊዜው ምንም አላሉ። አርመሟቸው ግን ጊዜ አልፈጀም። አይ ጉድ አሉ መዳፋቸውን ጭናቸው ላይ እየተበተቡ። እንዲህ ልክ ልካችንን ንገሩን እንጂ ለነገሩስ አገሩ በጠቢብ እንደማይታማ አውቃለሁ። ግና በእድሜ ያልተፈተነ ጥበብ የገደል ማሚቱ ነው። ለነገሩማ ብዙዎች ሲናገሩ ቆይተዋል። እንዲህ የንስር አይነት አደሩ ብስሊቅ ግን ተሰውሮብን የነበረው ጥበብ ገላለጡት። ልክ ነው። ትልቁ የኛ ራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ኑረው? ይህንን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንልም። ነቃ በሉ እንጂ ሊቃውንት። ተፈጸመ ስንቱ መጽሐፍ፣ ጉባኤው ግን ቀጠለ። ታላቁ በእውቀቱ ስዩም በራሪ ቅጠሎች።
እንግዲህ አድማጮቻችን የበረከት ስኒ እንግዲህ እሁድ መዝናኛም ፕሮግራም አድምጠን ተመልሰናል። እንግዲህ በፕሮግራማችን መሰረት በቀጣይነት ለእናንተ ልናደርሰው ያቀድነው የኢህአዴግ ስብሰባ በሚል በሰሞኑ በሀገራችን ውስጥ ሀገራችንን እንግዲህ ፖለቲካ ሁኔታ ሲዘውራት የከረመውን ኢህአዴግን እና የኢህአዴግ ከፍተኛ ስራ አስፈጻሚዎችን ስብሰባ መሰረት አድርጎ በጋዜጠኛ መሳይ መኮንን የተጻፈች አንድ ጦማር አለች እና እሷን ለእናንተ ልናደርስ ወደናል። አብራችሁን ቆዩ። ህወሓት አድብቷል። አንገቱን የሰበረ መስሏል። ሆዶ ብቡም ሆኗል። መሪዎቹ በየምክንያቱ ያለቅሳሉ። እንዲህ መሆናችንን አናውቅም ነበር፣ ለካስ በድለናችኋል ይላሉ በየረፍት ሰዓቱ። በኢሳት እጅ የገባው ግርድፍ መረጃ ላይ እንደተመለከተው ህወሓት በመከላከያ ሰራዊቱ የአዛዥነት ቁልፍ ቦታዎችን ሊያካፍል ተስማምቷል። በደህንነት መስሪያ ቤቱ ውስጥ የሚገኙ የተወሰኑ የኃላፊነት ወንበሮችን ለመልቀቅ ቃል ገብቷል። በርስትነት ይዟቸው የቆያቸውና ሌሎች የፌዴራል መረጃ የሚገኙ ወሳኝ የሚኒስትር መስሪያ ቤቶችን ለአባል ፓርቲዎች በኮታ ሊያከፋፍል ፈቃደኝነቱንም አሳይቷል። ህወሓት ከአዜብ መስፍንን ለእርድ እንዳቀረባትም ተሰምቷል። አባይ ፀሐይን ወንጀል ካለበት በሕግ ልትጠይቁት ትችላላችሁ ብሎ አሳልፎ ሊሰጥ መስማማቱም ይነገራል። ጀነራሉ ገንዘብ የሚዘረፍበትን ሜቴክ በጀነራሎቹ ገንዘብ የሚዘረፍበትን ሜቴክ የተሰኘውን የደም ተቋም ከፈለጋችሁ እንዲመረመር ማድረግ ትችላላችሁም ብሏል። የወልቃይት ጉዳይ ተነስቶ የመሬት ረሃብ ውስጥ እንደነበረ አምኗል። የመስፋፋት ህልሙን ለማሳካት በመሬት ዘረፋ ውስጥ መግባቱን ከብአዴን ሲነገረውም አልተቃወመም። ኦህዴድም እስከ ዶቃ ማሰሪያው ነግሮታል። በጥቅሉ እየተካሄደ ያለው የኢህአዴግ ሥራ አስፈጻሚ ስብሰባ ላይ ህወሓት እጅ የሰጠ መስሎ ቀርቧል። ተደፍሯል። የማይነካ የሚመስለው ድንበሩ ተጥሷል። አጥሩ ተነቅንቋል። እንደሰማነው ኃይለ ማርያም ወግ ደርሶት ከዚህ በኋላ አልቀጥልም ብሏል። ህወሓት ከኦህዴድና ብአዴን የመጣበትን ጭነት ለመሸከም የኃይለ ማርያም ትከሻ መተማመን አልቻለም። የጠቅላይ ሚኒስትሩ ቦታ ለአማራና ኦሮሞ መስጠት ለህወሓት በራስ ላይ ሞትን የመጋበዝ ያህል አስፈርቶታል። በተለይ መሬት ላይ ካሉት የህወሓት ደጋፊዎችና አክራሪ አባላቱ ሁሉንም አስረከባችሁ፣ በደምና አጥንት የተገኘውን ቦታ አጨብጭባችሁ ሰጣችሁ የሚለውን እንደ እቶን እሳት የሚያስፈራ ተቃውሞ የሚመክትበት አቅም የለውም። ቤተ መንግስቱን ኃይለ ማርያም ይዞት እንዲቆይ እስከመጨረሻው ሊሟሟት ወስኗል። ከዚህ በኋላ የህወሓትን ሰው ከዚያ ቤተ መንግስት ማስቀመጥ ቀለብ ከመሰፍሩለት እና አሜሪካ ጭምር ወግዘት ለሚገጥመው የትግራይ ተወላጅን ጠቅላይ ሚኒስትር ለማድረግ የሚሞክር አይመስልም። ኃይለ ማርያም የምሩን በቅቶት ከሆነና እስከመጨረሻው በአቋም የጸና ለህወሓት ከጸና ለህወሓት እጅግ በጣም አጣብቀኝ ነው። ህወሓት ለምን አላይ ነው? ህወታችንም ቀብራችንም አንድ ላይ ይሁን ያለ በማጸላይ ነው። ከህዝብ የመጣው ማዕበል ሁላችንም ይወጣናል የሚተርፍ የለም ያለ ማስፈራራቱን ይዞታል። ወሆዴድና በአዲን በያዙት አቋም ስለመቀጠላቸው እርግጠኛ ሆኖ መናገር ባይቻልም እስካሁን ባለው የስብሰባ ሂደት ለወደፊት ለህወሓት ፊት አልሰጡትም። በተከላካይነት መስመር ላይ ገትረው የ26 ዓመት የተጣቀመ ሂሳብ ያወራረዱ መሆናቸው ይነገራል። በለማ የሚመራው የሆዴድ ቡድን ለዘመናት በህወሓት የተደረበለትን የጠባብነት ካባው ልቆ ለደብረ ጽዮን አልብሶታል። ጠባቦችስ እናንተ ናችሁ ብሏል ሆዴድ። በአዲን እያነከሰም ቢሆን የህወሓትን ክራንች ሊያስጠል ምልክት አሳይቷል። ገዷን እንዳርጋቸው ብቻውን አይደለም እንደሚባለው ዶክተር አምባቸው መኮንን ተስፋ ጌታቸው አብረውት እየተጋፈጡ ነው። አቶ ብናልፍ አንዶ ዓለምና አቶ ይናገር ደሴ ባፋቸው ከህወሓት በልባቸው ደግሞ ከደጉ ጋር መሆናቸው ውስጥ አዋቂዎች ይናገራሉ። አቶ ዓለም ነው መኮንን ካሳ ተክለ ብርሃንና ከበደ ጫኔ እስከ መቃብር ድረስ ከህወሓት ጎን ላይ ለዩ ወስነዋል ይባላል። ደመቀ መኮንን አለየለትም እንደ ለማዱ ከነፈሰው ጋር ይነፍሳል ተብሎ ይጠበቃል። ይህንን በውጥረትና በጭንቀት የተከበበውን ስብሰባ የድምጽ ብልጫ ይፈታዋል ብሎ የሚጠብቅ ካለ የዋህነት ነው። እጅ ተቆጥሮ የበዛው አሸናፊ ያነሰው ተሸናፊ ሆነው የሚሆነው የሚወጡበት ስብሰባ ሆነ የሚወጡበት ስብሰባ አይደለም። አንዳንዶች 36ቱ የሥራ አስፈጻሚ ኮሚቴ አባላት በሚሰጡት ድምጽ የዚህ ስብሰባ አሸናፊ ወስናል የሚል አስተያየት ሰጡ አያለሁ። በዚያ ስሌት ከሄደን ህወሓት አሸናፊ ሆኖ መውጣቱ የሚያጠራጥር አይደለም። ህወሓት የራሱን 9 ድምጾች የደህዴን 9 ጨምሮበት ከባአዴን በትንሹ የናለምነውን 3 አክሎበት ከሆዴድ የሚሸራተቱ 2 ድምጾችን አግኝቶ ከ20 በላይ አስቆጥሮ ሊጠናቀቅ ይችላል። የሚሆነውም ይሄ ነው። ነገር ግን አሁን የኢትዮጵያ ህዝብ የሚናፍቀው ለውጥ ከኢሃዲክ ስብሰባ የሚጠበቅ አይደለም። የነለም ማሸናፊነት የሚገኘው ከጀርባ ከተሰለፈው ህዝብ ኃይል እንጂ ከኢሃዲክ ጽፈት ቤትም አይሆንም። የነለም ማጉልበት የህዝብን ቢተኝነት ነው። የነገዱ አቅም የተንጠላጠለው አብዮት ነው። ህወሓት ይህችን እውነት ያውቃታል። የህዝብ ልብ የካድሬ ድምጽ በማከማቸት የሚያገኘው እንዳልሆነም አይጠፋም። አሁንም ጥያቄዎች ይነሳሉ። ህወሓት በመከላከያውና በደህንነቱ መስሪያ ቤት ያለውን የዘመናት የበላይነት አጥቶ በስልጣን ለአንዲት ቀን መቆየት ይችላል ወይ? የኢትዮጵያ ህዝብ ምንድነው የሚፈልገው? ከሞያሌስ ከወመራ ከጎዴስ ከአሶሳ የኢትዮጵያ ህዝብ ያነሳ ያለው ጥያቄ ምንድነው? የለማ መገርሳ ጠቅላይ ሚኒስትርነት መሆን የቄሮዎች ምኞት ነውን? የመከላከያ ሰራዊት እዞች የአማራ ተወላጆች በኮታ መከፋፈላቸው ለአማራውም ፋኖ ምንልስ ሊረባ? የጌታቸው አሰፋ መስሪያ ቤት ለሌላው ኢትዮጵያዊ ክፍት መሆኑ ፋይዳው ምንድነው? ያዜም መስፍን ቃሊቲ መውረድም ሆነ የአባይ ጸሐዬ የቃሞን ስኳር ማስተፋል ለኢትዮጵያ ህዝብ የሚሰጠው የለውጥ እርካታ ጋር ምን አገናኘው? አው ህወሓት ተደፍሯል። ቆልዮ ተገፈዋል። በገዛ ባሪያዎቹ ክብሩን አጥቷል። ምርጫ የለውም። በመከላከያው ውስጥ የያዘውን የበላይነት መቀነሱ አይቀርም። በደህንነት መስሪያ ቤቱ የሙጥኝ ብሎ የያዛቸውን ቦታዎች መልቀቁ የሚጠበቅ ነው። ጥርቅም አርጎ የዘጋውን የወልቃይት ጥያቄ ለድርድር ሊያቀርበውም ይችላል። በመሬት ረሃብ ያግበሰበሳቸውን የአማራ መሬቶች ላይ ውይይት ለማድረግ የሚያመነታ አይደለም። የተለያዩ ጥናታዊ ለውጦችን ማድረጉ የስብሰባው መጠናቀቅን ተከትሎ የሚታይ ይሆናሉ። ቅዝምዝሙ አስከታል ፈብሪቱን ሊያስተነፍስ የጥጋቡን ሊቆጣጠር ይሞክራል። ግን ህወሓት መቼም አይታመንም። ህወሓት ማመን ቀብሮ ነው። ደግሞም እስረኛ ሊፈታ ይችላል። እንደ አይን ብለን የምንሳሳላቸው እነ መረራ ጉዲና፣ እነ እስክንድር ነጋ፣ እነ በቀለ ገርባ፣ አንዳለም አራጌና ሌሎችንም ሊለቃቸው ይችላል። ምርጫ የለውም። እንደውም የስብሰባው ማጠናቀቂያ ላይ የማጀቢያ እርምጃ ሊያደርገው እንደሚችል መጠርጠሩ አይከፋም። ህወሓት ቢዳከምም በቀላሉ አይሞትም። ቢደፈርም ቶሎ እጅ አይሰጥም። መርዙም በቀላሉ የሚተፋ ድርጅት አይደለም። ወሆዴዶችና በአዴኖችን እስከ መቃብራት ለዩኝ የሚለው ልመናው ካንጀት አይደለም። እነለብማ ከስብሰባው አዳራሽ ውስጥ ከሚያንቀጭለው የህዋት የለቅሶና ልመና ድምፅ ይልቅ ከውጭ ለሚያስተጋባው ከአድማስ አድማስ በአንድነት ለደመቀው የህዝባቸው የለውጥ ጩኸት ጆሮአቸው ቅርብ መሆን አለበት። የህዋት ለቅሶ የአዞምባ ነው። ልመናው ዳገቱን እስኪወጣ ነው። እነለማ ለህዋት ለቅሶ ልባቸው ራርቶ ልመናቸው አንጀታቸውን በሐዘኔታ ሞልቶ ተሰፍሮ በሚሰጣቸው ተለክቶ በሚታደላቸው መከላከያና የደህንነት ወንበሮች ተማርከው ስብሰባውን በስምምነት የሚያጠናቅቁ ከሆነ ፖለቲካዊ ሞታቸውን እዚያው ከስብሰባው አዳራሽ ውስጥ ጨልጠው ይወጣሉ እንጂ የህዝብ ትግል አይቆምም። በህዋት ጊዜያዊ እጅ መስጠት ተዘናክተው ከህዋት ጋር ለመቀጠል ከተስማሙ መቃብራቸውም ከህዋት ጋር ሆኖ በታሪክ ሲወቀሱ ይኖራሉ እንጂ የቀረዎችና የፋኖች ንቅነቄ ለአፍታም የሚገታ አይሆንም። እነለማ ቀሪ ዘመናቸውን በጀግንነት የተወደሱ ውለታቸው በሺህ እየተመነዘረ እየተከፈላቸው ከትውልድ ትውልድ የሚሻገር ታሪክ ተተው እንዲያልፉ ይጠበቃሉ። እድሉ በእጃቸው ነው። ጊዜ የለም። በጣም ረፍዷል። መሳይ መኮንን።
ሃሎ
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 ተነስተልኝ ሃሎ ተነስተልኝ
ሃሎ
ሃሎ
ተነስተልኝ
ተነስተልኝ
አለ ይሰማል
ይሰማል አው
ቆይ
ይሰማል
አው ይሰማኛል አህመድ
በጣም ቆንጆ ሰላም
ነህ ሰላም ነኝ አህመድ እንዴት
ነው ምንድነው እሱ የውስጥ እዚህ እስቲ ትርታሬ ስላደረብኝ ነው ብዙ ጊዜ በቅድሚያ ነው አሉ ጥያቄው ገና ከና ከመወርወሩ በፊት ነው የምትመልሰውና ይሄ ነገር እንዴት ነው ሙስና ገብታለች እንዴ ቀደም ብሎ ጥያቄ
ሙስና ሀገር ቤት ተለናት መስተናል ለምን እዚህ
እንዴት ነው ጉግል ታደርጋለህ ብዙ ጊዜ ቶሎ ነው የምትመልሰው ታቃቸዋለ ጥያቄዎቹንም ጉግል ነው ወይስ ምንድነው
እንደዚህ አይነት ነገሮች ያው ከበፊትም ማለት
የኢትዮጵያ ታሪክ
የኢትዮጵያ ታሪክ እንደዚህ ጀነራል ኖሌጅ ምናምን ነገር
አይደል? አዎ በጣም ነው የምናደንቀው ምክንያቱም ብዙ ጊዜ መጀመሪያ ነው የምትመለሰው በአብዛኛው ታሸንፋለህ አሉም ምንድነው ያሉኝ አሁን መጻፍም ማሸንፋል ነው ያሉኝ?
አዎ መጻፍ አሸንፋል
መጻፍም ማሸንፋል ስለዚህ ኢንተረስቱ አለህ ማለት ነው የታሪክ የኢትዮጵያ ታሪክ የኢትዮጵያ ውስጥ የተፈጸሙ ሁኔታዎች
በጣም
አንተ እስቲ ለታሪክ አንድ የሰራው ነገር ወደፊት አንተን ኪንግ ሰለሞን ይሄን አርጎ ነበር የሚባል ቢጠቀስ ምንድነው በስዊድን በሚገኘው የኢትዮጵያ ድምጽ ሬዲዮ ጥያቄ በየጊዜው በመለስ አንደኛ የነበረው ማን ነው የሚል ወደፊት ሬዲዮ ጥያቄ ቢነሳ እንግዲህ ሰው የሚመልሰው ወደፊት ምንድነው ኪንግ ሰለሞን ነበር የሚባለው
አይ ሌሎች ይመጣሉ እሱ እንኳን
ለታሪክ ስምን አስቀምጣል ማለት ነው
ሌሎች ቢኖራሉ ጀስት የማይካፈሉ ምናልባት ሆኖ እንጂ ጀስት
ኦኬ ኦኬ ሰዓታችን እየደረሰች ነው ግን እኔ መስማት የምፈልገው አለ ስለ ካታንጋ ታውቃለህ አሉ ምንድነው ካታንጋ
ካታንጋ ኮንጎ ውስጥ የምትገኝ አንድ ከተማ ነች እና እዛ የዘመቱ ኢትዮጵያ ወታደሮች ነበሩ በኃይለ ሥላሴ ጊዜ በንጉሱ ጊዜ ማለት ነው እና ከዛ የተመለሱ ወታደሮች ስቴዲየም ኳስ በሚያዩበት ሰዓት እዛ ፍለፊት ያለው ቦታ ላይ ተቀምጠው ነው እንትን የሚሉት እና ይሄን ታሪክ ያነበርኩት ምናልባት አህመድ አንተ እንኳን ላታቆት ይችላል ኢትዮጵያ ውስጥ የነበሩ ሰዎች
እንዴ ለምን ነበርኩ እኮ ኢትዮጵያ
እኔ በነበርኩበት እና ያ ጊዜው ነው ማለት እንዴ
ለኮ
ሊብሮ የምትባል ጋዜጣ ነበረች
ኦኬ ሰምቻለሁ
ገነነ መኩሪያ የሚጽፋት ሊብሮ ጋዜጣ ነበረች እና በጣም እሱ ታሪኮች ይጽፋል ስለ ኢትዮጵያ ታሪኮች እና እኛ ቀዳሚ ቀዳሚ ነበር ብትወጣው
ኦኬ
አታበልጠኝም ነበር ሰፈር ውስጥ ዘድም ያቃል ያው አንድ ሰፈር ስለሆነን እና እናነባት ነበር እሷን ጋዜጣ እና እዛ ላይ ነው አይማን በርዛ ታሪኩ ያነበኩት እዛ ላይ ነው እና ብዙ ታሪኮችን ይጽፋል ገነነ መኩሪያ እንግዲህ እንደምታቆት ብዙ ታሪክ የሚያክሰው ነውና ሊብሮ ጋዜጣ በጣም ደንበኛ ነበርኩ ቀዳሜ ቀዳሜ ሳታመልጠኝ ነበር ማነባት እና እዛ ላይ ነው ይሄን ታሪክ ያነበኩትና ከዛ ነው ስሙ የመጣው
አይ በጣም ጥሩ
እዛ ስለሚቀመጡ ወታደሮቹ ታሪካቸውን እዛ ያወራሉና ካታንጋ የምትባለው ከተማ ነው እንደሚመስለኝ የዘመቱት
ኦኬ ኦኬ
ያ ቦታ ካታንጋ ተባለ ማለት ነው
ትክክል በጦርነት በተደረገበት ጊዜ እርስ በርስ ጦርነቱ ጊዜ የኢትዮጵያ ወታደር ኮንጎ ዘምቶ ነበርና ካታንጋ ይባላል አሁንም እዛ አካባቢ የነበረው ትልቁ ጦርነትና እንዳልከው እንግዲህ እኔም አሁን የተረዳሁት ማለት ነው ከዛ የተመለሱ የኢትዮጵያ ወታደሮች እዛ ነበር የሚሰበስ እዛች ቦታ ሆኖ ነበር እግር ኳስ የሚያውት ነው የምትለን
ተከክል ነው እንደዛ ነበርው
ስማ ቀጥልበት እንግዲህ አንተም ራሱ ቅድም እንዳልኩት ወደፊት የዛሬ ምናምን አመት በኋላ እንደዚሁ አንድ ጥያቄ ሊነሳ ይችላል በሬዲዮ ላይ ስዊድን በሚገኘው ኢትዮጵያ ድምጽ ሬዲዮ ጥያቄ በመመለስ የታወቀ አንድ ኢትዮጵያዊ ነበር ማን ነው የሚል ጥያቄ ሊመጣ ይችላል በጣም እናመሰግናለን ኪንግ
እናመሰግናለን አህመድ በመልካም ጊዜ ለሁላችሁም ሬዲዮ ሰራተኞች በጣም እናመሰግናችሁ በጣም ነው የምንወዳችሁ
ታንኪ አሜን ታንኪ ዩ
እሺ
ሰላሙ
እሺ ቻው በይ እንደምን አረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይ ዜናዎች ቀጥለው ይሰማሉ መቶ በወያኔ ቁጥጥር ስር የሚገኘው የኢትዮጵያ ፓርላማ ሰዎች እየሞቱና እየተፈናቀሉ ባለበት በዚህ ሰዓት በአዲስ አበባ ልዩ ጥቅም ዙሪያ እንወያይም በማለት ባለፈው አርብ በፓርላማ የተጠራውን እና የባለድርሻ አካላት ሊሳተፉበት የነበረው ስብሰባ ተበትኗል። ህወሓት መራሹ መንግስት አጣብቂኝ ውስጥ በገባበት በዚህ ሰዓት ለመጨረሻ ብሎ እንዳስቀመጠው የሚነገርለት የአዲስ አበባ ጉዳይም እንዳሰበው ሳይሆንለት መቅረቱ እየተነገረ ነው። ላለፉት 26 ዓመታት በህገ መንግስቱ ተቀምጧል የተባለው የኦሮሚያ ክልል በአዲስ አበባ ላይ ያላት ልዩ ጥቅም እስከ ዛሬ ሳይነሳ ዛሬ በተለይ ወያኔ በኦሮሞና በአማራ ህዝብ መካከል ያለው ህብረትና አንድነት ሲያስፈራው እንደ መጨረሻ ካርድ መምዘዙም እየተነገረ ነው። በሌላ ዜና በኢትዮጵያ ፓርላማ የወደድና የባዴን አባላት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምክር ቤት ተገኝተው በወቅታዊ ጉዳዮች ላይ ማብራሪያ ካልሰጧቸው በመደበኛ ስብሰባዎች አንሳተፍም ማለታቸው ተዘግቧል። የወደድና ባዴን የህዝብ ተወካዮች ምክር ቤት አባላት በሀገሪቱ ስጋት ላይ በጣላት ብሔር ተኮር ግጭትና የፖለቲካ ቀውስ ላይ አቶ ኃይለማርያም ማብራሪያ እንዲሰጡ ጥያቄ አቀርበዋል። አባላቱ እዚህ ውሳኔ ላይ የደረሱት በተወከሉባቸው የፖለቲካ ድርጅቶች ውይይት ካካሄዱ በኋላ መሆኑም ተዘግቧል። በኢትዮጵያ ያለው ቀውስ ከፖለቲካ ፓርቲ ሽኩቻ ወደ ፓርላማ አባላትም መሸጋገሩ ተዘግቧል። የወቅቱ የኢትዮጵያ ሁኔታ ያሳሰባቸው የወደድና ባዴን ተወካይ የሆኑ ምክር ቤት አባላት በመደበኛ ስብሰባ ማሳተፍ ማቆማቸውን ነው የገለጹት። ምክንያታቸው ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገሪቱ ስጋት ላይ በጣለው ብሔር ተኮር ግጭትና ፖለቲካ ቀውስ ላይ መጀመሪያ ማብራሪያ ይስጡን በሚል ነው። እና ምክር ቤቱ አባላቱ ያቀረቡትን ጥያቄ ምላሽ አግኝቶ ጠቅላይ ሚኒስትሩ በፓርላማ እስኪገኙ ድረስ መደበኛ ስብሰባዎችን አንሳተፍም ብለዋል የወደድና የባዴን የፓርላማ ተወካይ አባላት። በሌላ ዜና ስብሰባውን በዝግ እያከናወነ የሚገኘው የኢህአዴግ ጽህፈት ቤት የአቶ አባዱላን ገመዳ የሥራ መልቀቂያ መቀበሉን አስታውቋል። አቶ አባዱላ ባለፈው መስከረም ወር ከፓርላማ አፈ ጉባኤነታቸው የድርጅቴና የህዝብ ክብር ተነክቷል በሚል ስልጣን የመልቀቂያ ጥያቄ ማቅረባቸው ይታወሳል። በኦሮሚያ የተጀመረ ተቃውሞ እንደቀጠለ መሆኑ ተዘግቧል። በሐረርጌ የአጋዜ ወታደሮች መገደላቸውም እየተነገረ ነው። በመቶ ተቃውሞ የቀጠለ ሲሆን በጅማና በቄለም ወለጋም ተመሳሳይ ተቃውሞ ትዕይንት መደረጉን ለማወቅ ተችሏል። በወለጋ በአንዳንድ ቦታዎች ትምህርት ቤቶች ተዘግተዋል። የኦሮሞ ፌዴራሊስት ኮንግረስ አባላትና ደጋፊዎች የትምህርት አገልግሎትን ጨምሮ ብድርና እርዳታ እንደተከለከሉ ገልጸዋል። ህዝባዊ ተቃውሞና ግድያ ተለያይቶ በማያውቀው በሐረርጌም ጠንከር ያለ የህዝብ አመፅ መካሄዱን መረጃዎች አመልክተዋል። በሐበሩ አጨቴ ከተማ የተነሳው ነው የህዝብ ንቅናቄ ባህል ለማስቆም ከተሰማሩ የአጋዜ ወታደሮች መካከል በትንሹ ሁለቱ መገደላቸውን ለማወቅ ተችሏል። አንዳንድ መረጃዎች እንደሚሉት የተገደሉት የአጋዜ ወታደሮች ቁጥር 4 ቢሆኑም ማረጋገጥ የተቻለ ሁለቱ ብቻ መሆናቸውን ተዘግቧል። በአጸፋው የአጋዜ ኃይል በወሰደው እርምጃ በርካታ ሰዎች መጎዳታቸው ታውቋል። በመቱም በቀጠለ ሁኔታ ተቃውሞ እየተካሄደ መሆኑ ሲነገር
በተቃውሞ በተለየ ሁኔታ ከ300 በላይ ሴት ተማሪዎች ለብቻቸው አደባባይ በመውጣት አዲሱ የትምህርት ሚኒስቴር መግቢያ ፈተና እንዲቀርም በመጠየቅ ተቃውሟቸውን አሰምተዋል። በተያያዘም የጦር መሳሪያዎችና የቅስቀሳ ጽሑፎች በቤታቸው በመገኘቱ በኦሮሚያ ክልል ፖሊስ ተይዘው ጉዳያቸው በፍርድ ቤት እየታየላቸው የሚገኙት ሁለቱ የህወሓት አባላት በነበራቸው ቀጠሮ ላይ ህዝቡ ፍርድ ቤት በመሄድ አጋጣሚውን ተጠቅሞም በስርዓቱ ላይ ተቃውሞ ማሰማቱ የመጣ መረጃ ያመለክታል። ከዚሁ ጋር በተያያዘ በወለጋ የኦሮሞ ፌዴራሊስት ኮንግረስ አባላትና ደጋፊዎች ጥቃት እየተሰነዘረባቸው እንደሆነ የቀጠናዊ ድርጅቱ ተወካይ ገልጸዋል። አባላቱና ደጋፊዎቹ ብድር ይከለከላሉ፣ እርዳታ ይነፈጋቸዋል፣ የትምህርት እድል እንዳያገኙ ይደረጋል ብለዋል ተወካዩ። ዘወለጋ ውስጥ በአንዳንድ ወረዳዎች ውስጥ ትምህርት ቤቶች መዘጋታቸው ሲታወቅ በነቀምት የማስማር ማስተማር ሂደት እየተስተጓጎለ እንደሆነም ተገልጿል። በጅማ የጨለን ቆንጨፍጨፋ የሚያወግዝና ለተገደሉት ሐዘን የተገለጸበት ትዕይንት ተካሂዷል። ጥቁር ልብስ የለበሱ ወጣቶች ሐዘናቸውን በመግለጽ አደባባይ ወጥተዋል። በሻሸመኔ አካባቢም የተቃውሞ ሰልፍ መደረጉን ለማወቅ ተችሏል። በሌላ በኩል ባለፈው ሰኞ በተካሄደውና እስከ ሰሞኑን ድረስ በዘለቀው የድሬዳዋ ዩኒቨርሲቲ ተቃውሞ ምክንያት ትምህርት ከቆመ ሳምንት ሊሞላ መሆኑ ተዘግቧል። በተቃውሞ የተጎዱ በርካታ ተማሪዎች ሕክምና ማዕከላት የሚገኙ ሲሆን ለጊዜው ቁጥራቸው የማይታወቁ ተማሪዎች መታሰራቸውም ተዘግቧል። በስምንት ጉዳዮች በሽብር ወንጀል በእንግሊዝ መንግስት ተከሰሱ ታዋቂው ምሁርና ፖለቲከኛ ዶክተር ታደሰ ብሩ በተከሰሱባቸው ሁሉም ጉዳዮች ነጻ መባላቸው ተዘግቧል። ጉዳዩን ሲከታተል የነበረው የአገሪቱ ፍርድ ቤት በህዝብ በተመረጠ ዳኝነት ጁሪ ዶክተር ታደሰ ብሩን በሙሉ ድምጽ ነጻ ናቸው ብሎ ወስኗል። ዶክተር ታደሰ ብሩ ሂደቱን ሲከታተሉና ሲጨነቁ ለነበሩ ኢትዮጵያውያን ምስጋና አቀርበዋል። ዶክተር ታደሰ ብሩ የተከሰሱበት የሽብር ወንጀሎች ለምርምርና ለነጻነት ትግል የተጠቀሙባቸው ኤሌክትሮኒክስ መጻሕፍትን ይዘህ ተገኝተሃል በሚልና በሽብር ማሰልጠኛዎች ቦታ ተገኝተሃል በሚል መሆኑ ተዘግቧል። ጉዳዮቹ በክስ መልክ በእንግሊዝ አቃቤ ሕግ ቢቀርቡም በሀገሪቱ የፍትህ ስርዓት ያለ በመሆኑ ሁኔታው ተጣርቶ ነጻ እንደሚሆኑ ብዙዎቹ ገምተው ነበር። እንደተገመተው በህዝብ የተመረጠው ዳኞች ጁሪ ሲታይ የነበረው ዶክተር ታደሰ ብሩ ክስ በስምንቱም ጉዳዮች ላይ ነጻ ብሎ ውሳኔ ሰጥቷል። ዶክተር ታደሰ ብሩ ከውሳኔ በኋላ እንደገለጹት በክሱ የቀረቡ ስምንቱም ጉዳዮች ትክክል እንደነበሩ በመጨረሻ ተረጋግጧል ብለዋል። ዶክተር ታደሰ ብሩ እስካሁን በነበረው የክስ ሂደት ጉዳዩ አሳስቧቸው ሲጨነቁ ለነበሩ ኢትዮጵያውያንም ምስጋና አቅርበዋል። የዶክተር ታደሰ ብሩን በሽብር ወንጀል መጠርጠር መነሻ በማድረግ በህወሓት የሚደገፉ የሀገር ውስጥ መገናኛ ብዙሃን ጉዳዩን ሲያራግቡት እንደነበርም መዘገቡ ይታወሳል። በተያያዘ ዜና የአርበኞች ግንቦት ሰባት ሊቀመንበር የፕሮፌሰር ብርሃኑ ነጋና የአቶ አንዳርጋቸው ጽጌ መኖሪያ ቤቶች በፍርድ ቤት ትእዛዝ ተሽጠው ለመንግስት ገቢ መሆናቸውን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በነ ብርጋዴር ጄኔራል ተፈራ ማሞ መዝገብ ህገ መንግስታዊ ስርዓቱን በኃይል ለመናድ ሞክራቸዋል በሚል በተመሰረተባቸው ክስ የሞት ፍርድ የተወሰነባቸው ፕሮፌሰር ብርሃኑ ነጋና አቶ አንዳርጋቸው ጽጌ ንብረታቸው እንዲወረስ በፍርድ ቤት ተወስኗል። ጠቅላይ አቃቤ ሕግ ያደረጉት ባለው የሐራጅ ሽያጭ የፕሮፌሰር ብርሃኑ ነጋ በጅምር ላይ ያለ መኖሪያ ቤት በ6,380,000 ብር ተሽጦ ለመንግስት ገቢ መሆኑን አስታውቋል። የአቶ አንዳርጋቸው ጽጌ መኖሪያ ቤትም በ1,000,000 ብር ተሽጦ ለመንግስት ገቢ እንደሆነ ጠቅላይ አቃቤ ሕግ አስታውቋል። ጠቅላይ አቃቤ ሕግ በዚህም ሳይወሰን የፕሮፌሰር ብርሃኑ ነጋ የሆኑ የተለያዩ አክሲዮኖች፣ ክሊኒክ፣ ተሽከርካሪና ቴሌ ሴንተር ንብረቶች በሐራጅ ለመሸጥ እና ገንዘቡን ለመንግስት ገቢ ለማድረግ በመንቀሳቀስ ላይ መሆኑንም በይፋ አስታውቋል። በሀገር ቤት የሚንቀሳቀሱ ሁለት ፓርቲዎችና በውጭ ሀገር የሚገኝ ፓርቲ በጋራ በጠሩ ስብሰባ አብረው ለመስራት መስማማታቸውን ተዘግቧል። ሰማያዊ ፓርቲ እንዲሁም አያድና ሸንጎ በዋሽንግተን ዲሲ በሳምንቱ መጨረሻ ባካሄዱት ህዝባዊ ስብሰባ ላይ እንዳስታወቁት በኢትዮጵያ ጉዳይ ላይ በጋራ ለመስራት መስማማታቸውን አስታውቀዋል። ሁለቱ የአገር ቤት ድርጅቶችና ሸንጎ በሚል አጭር መጠሪያ የሚታወቀው በውጭ የሚገኙ ተቃዋሚዎች ስብስብ በጋራ ባወጡት መግለጫ እንዳስታወቁት በአደረጃጀት፣ በፋይናንስ፣ በአቅም ግንባታ፣ ዓለም አቀፍ የፋይናንስ ድጋፍ በማሰባሰብ እንዲሁም በብሔራዊ እርቅና በመሳሰሉት ጉዳዮች ላይ በጋራ ለመስራት ተስማምተዋል። ይህ ትብብር ለኢትዮጵያ ህዝብ ጥያቄ ወቅታዊና ተጨባጭ ምላሽ የሚሰጥ በመሆኑ ኢትዮጵያውያን ሁሉ የትብብሩ አካል እንዲሆኑና ድጋፍ እንዲሰጡም ሶስቱም ድርጅቶች በጋራ ባወጡት መግለጫ ጠይቀዋል። ሰማያዊና መያድ በአገር ቤት ህጋዊ እውቅና አግኝተው የሚንቀሳቀሱ ፓርቲዎች ሲሆኑ የሁለቱ ድርጅቶች መሪዎች ላለፉት ጥቂት ወራት በሰሜን አሜሪካ በድርጅታዊ ስራ ላይ መቆየታቸው ተመልክቷል። እነዚህ ድርጅቶች ከኢትዮጵያ ህዝብ ሸንጎ ጋር ያደረጉት ስምምነት ሁሉም ድርጅቶች ነጻነታቸውን በጠበቀ መልኩ ያደረጉት ስምምነት እንደሆነም ለመረዳት ተችሏል። በኢትዮጵያ ህዝባዊ ተቃውሞ የከፋ ደረጃ ይደርሳል በሚል የህወሓት አገዛዝ ከፍተኛ የእህል ክምችት ወደ ትግራይ እንዲገባ ያደረገ መሆኑ ተነግሯል። መጪ ጊዜ ያስፈራው የህወሓት መንግስት ቀደም ሲልም ግዙፍ የእህል ጎተራ በማስገንባት እህል ሲያከማች መቆየቱ ይታወሳል። አሁን ደግሞ ተጨማሪ እህል ከአማራና አካባቢዎች ከአማራና ሌሎች ኢትዮጵያ አካባቢዎች የኢትዮጵያ አምራች አካባቢዎች ከአርሶ አደሩ በርካሽ ዋጋ እየገዛ ወደ ትግራይ ክልል እያጓጓዘ መሆኑ ታውቋል። በኢትዮጵያ በህወሓት አገዛዝ ዘመን ለበርካታ ጊዜ ደርግ ሲያጋጥም ግን በአካባቢው የእህል እጥረት የሚባል ነገር ተከስቶ እንደማያውቅ የተነገረ ነው። ምክንያቱ ደግሞ የህወሓት አገዛዝ ያለውን ስልጣንና አቅም መነሻ በማድረግ ከፍተኛ እህል ከአማራና ከተለያዩ ኢትዮጵያ አካባቢዎች እየገዛ ስለሚያከማች መሆኑን ምንጮች ተናግረዋል። ቀደም ሲል አምባሰል የሚባለው የብአዴን ድርጅት እህል ወደ ትግራይ በማጓጓዝ ተባባሪ እንደነበር ሲገለጽ፣ እህሉን ከገበሬዎች በመግዛት በኩል ደግሞ መርከብ አምራቾች የስራ ማህበር የቅባት እህሎችን ጨምሮ ዋነኛ ተቋም ሆኖ ሲያገለግል ቆይቷል። የመርከብ አምራቾች የስራ ማህበር አመራሮች ከምስራቅ ጎጃም የትኖራና ብቸና እንዲሁም ከምዕራብ ጎጃም ቡሬና አቸፈር እንዲሁም ባህር ዳር ትልልቅ መጋዘኖችን በማዘጋጀት እህል ገዝቶ ወደ ትግራይ ክልል ሲልክ ቆይቷል። በአሁኑ ጊዜ ደግሞ በኢትዮጵያ ያለው ህዝባዊ ተቃውሞ ያስፈራው ህወሓት አገዛዝ በደደቢት ብድርና ቁጠባ ተቋም አማካኝነት ከ2 ቢሊዮን ብር በላይ ብድር ለነጋዴዎች ተሰጥቶ እህል እንዲገዛ ወስኗል። የህብረት ስራ ማህበራት እህልን በርካሽ ዋጋ ገዝተው በጉናና በትራንስ ትራንስፖርቶች አማካኝነት ወደ ትግራይ እንዲያጓጉዙ እቅድ ተይዟል። ይህ ብቻ አይደለም፣ በአማራ ክልል ከፍተኛ የባህር ዛፍ እንጨት ወደ ትግራይ እየተወሰደ መሆኑ መገለጹ ታውቋል። ባህር ዛፉንም በመርከብ አምራቾች ስራ ማህበር በኩል ሲያጓጉዙ መቆየቱ ይታወሳል። አሁን ደግሞ የአማራ አርሶ አደሮች እህል በህብረት ስራ አማካኝነት በርካሽ ዋጋ እህል ገዝተው በመጋዘን እያስቀመጡ መሆኑ ታውቋል። ይህም በመጋዘን የተቀመጠ እህልም ወደ ትግራይ ሲያጓጉዙ ህዝቡ ተቃውሞን በማሰማት ተሽከርካሪዎች ላይ የተጫነውን እህል ከጭነት አውርዶ እንዲከፋፈልና እንዲያስቀረው ጥሪ በመደረግ ላይ ነው። ይህ የአውሮፓ ህብረት በኢትዮጵያ ውስጥ ያለ ሁኔታ ስጋት ውስጥ እንደከተተው አስታውቋል። በህብረቱ ቃል አቀባይ የተላለፈው መልእክት እንደገለጸው የአውሮፓ ሀገራት ህብረት በኢትዮጵያ ያለው ብሔርን መሰረት ያደረገው አለመረጋጋት አሳሳቢ ሆኖበታል። በኢትዮጵያ በተለያዩ አካባቢዎችና በዩኒቨርሲቲዎች የሚታየው ሰላም መደፍረስ ስጋት ውስጥ እንደከተተው ህብረቱ ባወጣው መግለጫ አስታውቋል። በተለይም በሶማሌና በኦሮሚያ ክልሎች መሀል የተፈጠረው ግጭት የማያባራ ሆኖ በቀጠል በከፍተኛ ሁኔታ አሳስቦኛል ብሏል የአውሮፓ ህብረት። የህብረቱ የውጭ ጉዳዮች ደህንነትና ፖሊሲ ቃል አቀባይ ካትሪን ሬይ እንዳስታወቁት በብሔር የተነሳ በኢትዮጵያ እየተከሰተ ያለው መጠነ ሰፊ ግጭት የሰው ህይወትና ጥፋት ከፍተኛ ንብረት ውድመት ማስከተሉ የአውሮፓ ህብረትን በእጅጉ አሳስቦታል ብለዋል። በግጭቶቹ የተነሳ ህይወታቸውን ላጡ ኢትዮጵያውያኑ ቤተሰቦች የሀዘን መልእክት ያደረሱት ቃል አቀባይዋ ገለልተኛና ነጻ አጣሪ ኮሚሽን በአስቸኳይ ተቋቁሞ ጉዳዩን በማጣራት አስፈላጊውን እርምጃ እንዲወስድ ጥሪ አድርገዋል። በመጨረሻም የቀድሞ የአሜሪካ መንግስት የአፍሪካ ጉዳዮች ረዳት ሚኒስትርና በአሜሪካ መንግስት የጸጥታና የደህንነት መስሪያ ቤት ጉልህ ሚና የነበራቸው እንዲሁም ወያኔ ወደ ስልጣን ሲመጣ ዋነኛ አደራዳሪና መቻች የነበሩት አምባሳደር ሀርማን ኮህን ለአናሳው የህወሓት አስተዳደር በ1991 ስልጣን የተላለፈበት ሁኔታ እንደሚቆጩ ተናገሩ። አምባሳደሩ ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቆይታ እሳቸው ባደረጉት ቆይታ በህይወት ዘመናቸው ስልጣን ለወጣው ህወሓት የተሰጠውበት መንገድ እንደሚቆጫቸውና አሁንም በሀገሪቱ ያሉ አመጾች፣ ቀውሶች፣ ግድያዎች ሁሉ ተጠያቂው በህወሓት የሚቀነባበረው መሆኑን ገልጸዋል። ህወሓት ኢኮኖሚውን፣ ወታደሩን ይዞ የበላይ የሆነበት ሁኔታ እያከተመ መሆኑን የተናገሩት አምባሳደሩ ያላቸው ብቸኛ መፍትሄም ቀኑ ሳይመሽ የአሜሪካ መንግስት ከሁሉም ኃይሎች ጋር እንዲያደራድራቸው መጠየቅ ነው ብለዋል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። መልካም ቆይታ ከቀሪ ፕሮግራሞቻችን ጋር።
Yeah, I'm a man, it's a time.
ዲሴምበር 19/2017 በለቱ የታደመው ችሎት ያልተለመደ እንግዳ ነገር ያጋጠመው ይመስላል። ሎትሮ ብዙ ሰው የማይታይበት የለንደኑ ከፍተኛ ፍርድ ቤት ሁኔታውን ለመታደም ቀድሞ በደረሱ ጸግሮ ልውት ሀገር አልባ ባላገሮች ቤቱን ካፍ እስከ ገደሙ ጢም ብሎ ሞልቷል። ከዛ የተረፉት ደግሞ ከውጪ ሆነው የክስ ሂደቱን ለመስማት በጠዋቱ ቸራሰማን ብለው አምላካቸውን ተማጽነው በጉጉት እየጠበቁ ነው። የሀገሪቱ አቃቢ ሕግ በሽብርተኝነት ወንጀል ጠርጥሬያቸዋለሁ ብሎ ከችሎት ያዋላቸውን የአደባባይ ምሁር፣ ፖለቲከኛና የኢኮኖሚ ሊቅ መምህር፣ ሀገር ወዳድ፣ ነጻነትና ፋቂ ከዛም ስናልፍ በተለያዩ ሙያዊና ፖለቲካል ይዘት ያላቸው መጻሕፍቶችን ለአንባቢ ያበረከቱ፣ በትምህርት ብልጭታ የእሳት ዝግጅት ብዙ ቁም ነገሮችን ያስጨበጡን፣ ከዛም ስናልፍ የአርበኞች ግንቦት ሰባት ከፍተኛ አመራር በመሆን በሀገራችን ፍትህ፣ ዴሞክራሲ፣ ነጻነት እንዲሁም ህግ የበላይነት እንዲከበር የሚታገሉት ዶክተር ታደሰ ብሩ ኬርሰሞን በተጠረጠሩበት 8 የክስ ወንጀል ያቀረበውን ማስረጃ አይቶ ችሎቱ የውሳኔ ብይን ለመስጠት ተሰየመ። በእርግጥ በቦታው የታደመው ሰው የሚኖርበትን ሀገር የህግ የበላይነት የተከበረበት መሆኑን ቢያቅም ይህ አጋጣሚ እነ እስክንድርን፣ እነ አንዳለምን፣ እነ በቀለ ገርባን፣ እነ ንግስትን፣ እነ ተመስገንን የዳኘ ችሎትና ሀገር ባለመሆኑ አምላኩን በሆዱ በማመስገኑ ባይዘነጋም ከዚያም ሲያልፍ ስለ ተከሳሹ ሰላም ወዳድነትና ፍትህ አፋቂነት ልቡን ሞልቶ ቢናገርም በ1997 እስር ቤት የወረወራቸው ከዛም ሲያልፍ ረብጣ ዶላሮችን በማፍሰስ የኮምፒውተር መበርበሪያ በመግዛት ሲያሳዳቸው፣ ሲታገላቸው፣ ሲጥሉት አፈር ልሶ ሲነሳ የቆየ ክፉ አውሬ የሰላም ጸር ያሳዳቸዋልና ድንገት የእሱ ጥንስስ ካለበት በሚል ስጋት ውስጥ ሆኖ ይከታተል ገባ። ረጅም ሰዓት ይወስዳል ተብሎ የተገመተው ችሎት ጉዳዩ ለውሳኔ ከባድ ሆኖ ባለማግኘቱ የመጨረሻ ውሳኔ መዶሻና ጠረጴዛ በማጋጨት ህግን ከእውነት ጋር በአመንኪዮ ፈተላት። እርግጥ ነው ህግም ባከበረችው ችሎት ውሏልና አስቀድመን ደህንነታቸውን የተመኘንላቸው የሀገር ሀብት፣ የነጻነት ታጋይ፣ ሀገሩን ናፋቂ ከተከሰሱበት የሽብርተኝነት ወንጀል መንደር አለመዋላቸውን፣ በአንጻሩም የሀገሩን ወዳድ ምሁር ከምንም በላይ በሰላማዊ ትግል የሚያምንና ለሰላምና ለዲሞክራሲ ለህዝብ እኩልነትና ለመልካም አስተዳደር መመስረት የሚጥር ታታሪና ትኩ ዜጋ መሆኑን በአደባባይ ማረጋገጥ በእውነት መቃብር ላይ ዳንኪራ ለመርገጥ የወሸት ደመራ ለኩሰው ለነበሩ ለዛ መንደር ሰዎች መርዶ፣ ከዚህ መንደር ደግሞ እሳቸው የቆሙለትና የሚታገሉለትን ዓላማና ራዕይ ለሚደግፉ እንዲሁም ለሰው ልጅ ክብር፣ ለነጻነት፣ ለፍትህና ለእኩልነት ለሚታገሉ የሀገሬ ሰዎች መልካም ዜናን አበሰራቸው። እውነት ከበርባን ደጅ ርቃለችና እኛም ደስ አለን። በዛም አለበቃንም የስልክ ማዞሪያችን አንስተን በ0044 የሚለውን አስቀድመን ጥሪያችን ወደ ዶክተር ታደሰ ስልክ አረግ ነው። ሁልጊዜም በትህትና የማይለየው ድምፅ በሰላምታ ተቀብሎን ሰንበትን ከእኛ ጋር ሊያረፋፍዱ ተስማሙና ቀጠሯችን ለዛሬ አድርገን ተለያየን። ሰው አክባሪ ናቸውና ሰዓቱን ጠብቀው ወደ ራዲዮ ጣቢያችን ተገኝተዋልና በአድማጮቻችን ስም አስቀድመን እያመሰገንን ቆይታቸውን ከባልደረባይ አህመድ ጋር በማድረግ ተከሰው ስለነበረበት ጉዳይ፣ አጠቃላይ ስለ ሀገራችን ነባራዊ ሁኔታ ወፍ በረር ቅኝት ያደርጋሉ። መቼም የሀገራችን ጉዳይ በአንድ ሰዓት ባልሞላ ጊዜ ውስጥ መጥለቅ አይቻልምና ነው። ከዛም ሲያልፍ የሀገራችን የወደፊት ትልም ዙሪያ የሚያወጉት ቁም ነገር ይኖራልና እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝግጅታችን እልካችኋለሁ።
ጤና ይስጥልኝ ዶክተር ታደሰ።
ጤና ይስጥልኝ ደናላችሁ?
እኛ በጣም ደህና ነን። በቅድሚያ እንኳን ደስ ያለዎት እንበል፣ በሱ እንጀምር። እርሶም ብቻ ሳይሆን በርሶ ዓላማ የሚሰሩትን ሁሉ የሚከታተሉ ኢትዮጵያኖች በሙሉ እንኳን ደስ ያላቸው እንላለን። እስቲ ውይይታችንን ለመጀመር ለዚህ ክስ የተደረጉበት ምክንያት ምንድን ነው? ብዙ ኢትዮጵያዊ ቢያውቀውም እስቲ በዚህ በሬዲዮ በኩል በእኛ ሬዲዮ በኩል በዓለም ዙሪያ ያሉ ኢትዮጵያውያኖችም እድሉ እንዲደርሳቸው ምንድን ነው የተከሰሱበት ምክንያት?
በመጀመሪያ ቅድም እንዳነሳ ነው በዚህ ክስ በመሰቱ ምክንያት በጣም ብዙ ሰው ከጎኔ ቆሞ ነበር። ብዙዎች ኢትዮጵያን ወገኖች በስልክም በኢሜይል በቴክስቶች ሲያበረታቱኝ ነበሩ። በርካታ ወገኖች ነበሩ። ከዛም ውጭ ደግሞ ምንም ግንኙነት ባያደርጉም በየቤታቸው መልካም እየተመኙ እየጸለዩ የነበሩ ሰዎች መኖራቸውን አውቃለሁ እና ለሁሉም ለመላው በዚህ ጥረት ላይ ለነበሩት በእኔም በቤተሰቤም ስም በጣም ከፍተኛ የሆነ ምስጋና እናቀርባለን እና አንዱ ነገር ልባችንን ነካው የብዙ ሰው ስሜት አብሮ የነበረ መሆኑ ነው እና ምስጋናችን በእናንተ በኩል እንደርስልን እንፈልጋለሁ። ከዛ በመቀጠል የነበሩት ክሶች 8 ናቸው። 7ቱ መጽሐፍት ናቸው። መጽሐፍት ማለት የኤሌክትሮኒክስ መጽሐፍት ናቸው። ከኤርትራ ስመጣ ያስኳቸው ኤክስተርናል ዲስክ ነበር እና እዛ ዲስክ ውስጥ በጣም ብዙ መጽሐፍት ይኖራሉ። እኔ ብዙ መጽሐፍት ይዛለሁ እና የመጽሐፎች ብዛት ብዙ ናቸው። ወደ 10 ሺህ የሚገመቱ መጽሐፍት አሉ እና ከነዚህ ውስጥ የተወሰኑ መጽሐፎች ያልወደዷቸው አይነት መጽሐፎች ስለነበሩ ነው። እና ከዛ ደግሞ ቤት ውስጥ ደግሞ ከነበሩ ኮምፒውተሮች ተወስተው ነበር እና እዛም ውስጥ እነዚህ መጽሐፍ መገኘታቸው ነው። እና በጣም በርካታ ከሆኑ 10 ሺህ ከሚገመቱ መጽሐፎች ውስጥ የነበሩ 7 መጽሐፎችን መርጠው እነዚህ መጽሐፎች ለሽብር የሚዘጋጅ ሰው ሊገለገልባቸው ይችሉ ይሆናል የሚል ክስ ነው እንግዲህ የነበረው። አንዱ 7ቶቹ ማለት ነው። አንደኛው ደግሞ ኤርትራ በሄደበት ጊዜ ውስጥ በሽብር ተግባር ሊውሉ የሚችሉ ሰዎች የሚሰለጥኑበት ቦታ ላይ ተገኝተዋል የሚል ናቸው። ስለዚህ 8ቱ ለሽብር አገልግሎት ሊውሉ የሚችሉ ጽሁፎች ይዘዋል ሲሆን፣ አንደኛው ደግሞ ምናልባትም የሽብር ጥቃት ሊያደርሱ የሚችሉ ሰዎች የሚሰለጥኑበት ቦታ ላይ ተገኝተዋል የሚሉ ነበሩ እና 8 የክስ አይነቶች ነበሩ። ግን ተመሳሳይ 7ቱ ተመሳሳይ ናቸው። አንዱ ብቻ ነው ለየት የሚለው ማለት ነው።
እንግዲህ 8 ነጥቦች የያዙ ክሶች ነበሩ ነው የሚሉን። ያልገባኝ ግን እንዴት ሊያውቁ ቻሉ እርሶ እንደዚህ አይነት መጽሐፍ እንዳላቸው? የእንግሊዝ መንግስት በምን ሊያውቀው ቻለ? እርሶንስ ደግሞ አይሮፕላን ማረፊያ ሲመለሱ መሰለኝ እንዴት እንደዚህ አይነት የተቀነባበረ ስራ ሊሰራ ቻለ? እንዴት አወቀ? እኔ መጽሐፍ ይዤ እሄዳለሁ መጣለሁ፣ ግን እንዴት አንድ የመንግስት የጸጥታ ባለስልጣን በዛ ሰዓት እኔ በመመላለስበት ሰዓት ይሄን አይነት መጽሐፍ አለ ይሄን ያለ ብሎ? ምንድነው መነሻቸው? ማን ነገራቸው? የውስጥ አዋቂ የሚጠረጥሩት ነገር አለ
ሊኖር ይችላል። እንግዲህ እሱን አላውቅም። ልመልሰው የምችለው ነገር አይደለም። እርግጠኛ ሆኜ ለመመለስ የምችለው ነገር አይደለም። በነገራችን ላይ ይሄ የመጀመሪያውም አይደለም። ብዙ ጊዜ ስመላለስ ብዙ ጊዜ እያስቆሙ የያዝኳቸውን ዲቫይሶችን ኮፒ እያደረጉ እንትን ይሉኛል እና እንደሚከታተለው አውቃለሁ። እና እነዚህ መጽሐፎች ግን ያስጠይቃሉ ብዬም ስለማልገምትም ነበር ይዣቸው የሚሄደው። አሁንም ቢሆን ያው አላስጠየቁም ነበር። ግን መጽሐፎች ይዤ መሄዱን ምንም ክፋት ያለው ነገር አድርጌ አላየሁትም። እንዳውም የሚያስመሰግን ነገር እንጂ የሚያስከስስ ነገር መሆን የለበትም ብዙ መጽሐፍ ይዞ መገኘት። ስለዚህ የመጀመሪያ ጊዜ አይደለም። ከዚህ በፊትም ኮፒ እንዳስቀሩ አውቃለሁ። ስለዚህ ከረዥም ጊዜ ጀምሮ ሲካተውት የነበረ ነገር ሊሆን ይችላል። ምናልባትም እንግዲህ ሰበብ የመፈለግ ነገር ሊሆን ይችላል። ግን ስፔኩሌት ማድረጉ ዋጋ የለውም። ለጊዜው እርግጠኛ ሆዬ ልናገረው የምችለው ነገር ስላልሆነ ዋናው ነገር ግን በአጋጣሚ ግን የሆነ ነገር ግን አይመስልም። ሲከታተሉት የነበረ እና ሰው ሲፈልጉበት የነበረ ጉዳይ ሊሆን ይችላል ብዬ ገምታለሁ።
እንደዚህ አይነት ወረቀት በመገኘት ብቻ ኢትዮጵያ ውስጥ ያሉ ሚዲያዎች አንዳንድ በመንግስት አካባቢ ያሉ ናቸው፣ በቃ ቢያንስ 10 ዓመት ወረቀቱ ብቻ መገኘቱ ይሉ ነበር። ምን ይሰማዎት ነበር?
ምንም አይሰማኝም። ሰምቼዋለሁ፣ ግን እኔ ምንም አይሰማኝም። ያው እንደዛ እንደሚሉ ሰዎችን እናውቃቸዋለን። እንደዛ እንደሚሉ ሰዎችን እና የሚጠበቅ ነገር ስለሆነ እንደዛ በማለታቸው ምንም የሚገርም ነገር አይደለም። እንደውም ደስ አለኝ እንጂ ምንም አላለኝም።
ይሄ ክስና የርሶ ከክሱ ሙሉ በሙሉ ነፃ መውጣት በርሶም ሆነ በድርጅቶ ላይ የሚያመጣው ተጽኖ ካለ ቢገልጹልን።
የነምራቸው ተጽኖዎች አሉ። አሁን ሆኜ ሳስበው በፊትም ቢሆን ሳስብ ነበረው ይሄንን ክስ መከሰስና ማሸነፍ መፍታት በጣም አስፈላጊ ነገር እንደሆነ ለትግራችንም ለእንቅስቃሴያችን በጣም አስፈላጊ እንደሆነ ሰማይ ነበር። በዚህ ምክንያት በሙሉ ኃይል ነው ስንሰራ የቆየ ነው። በተለይም ደግሞ የእኛን ጉዳይ የያዙት የህግ ባለሙያዎች በመጀመሪያ ሲይዙት እንደ ማንኛውም ሌላ ጉዳይ ነበር የያዙት። በኋላ እየመጡ ሲመጡ ግን በኢትዮጵያም ላይ በትግራችን እንቅስቃሴ ላይ ፍቅር አደረባቸውና በከፍተኛ ፍቅር ነው የሰሩት። እንደ ተራ ሌላ ጊዜ እንደሚያደርጉት ለደንበኞቻቸው እንደሚያደርጉት አይነት ነገር አልነበረም ያደረጉት። ልክ የራሳቸው ጉዳይ እንደነበረ ሆነው ነው የያዙት እና በጣም ከፍተኛ በጣም ፓሽኔት ሆነው በስሜት ነበር የያዙት እና በዚህ ምክንያት በጥሩ ሁኔታ ተቀመጠበት ብዬ አስባለሁ። ችሎቱንም በችሎቱ ውስጥ እንግዲህ በተከታታይ ከአራት እስከ 19 የነበሩ ቀናት ውስጥ በየቀኑ ነበር ችሎት የነበረው እና ሙሉ ቀን የነበሩ ችሎቶች ናቸው እና በዛ ጊዜ ውስጥ በኢትዮጵያ ውስጥ ይነስላል የሰብአዊ መብት ጥሰት ያልተነሳ ነገር ያለ አይመስለኝም። በአጠቃላይ በኢትዮጵያ ፖለቲካ ውስጥ ያልተነሳ ጉዳይ የለም። የሰብአዊ መብት ጥሰትን በኢትዮጵያ ላይ ብቻ ሳይሆን በአካባቢውም የአፍሪካ ቀንድን ፖለቲካ በሙሉ ኢትዮጵያን ብቻ ሳይሆን አካባቢ ሀገሮችን ሶማሊያ፣ ደቡብ ሱዳንን፣ ኤርትራን፣ የመንን ያላነሳ ናቸው ጉዳዮች በሌሎችም ጉዳዮች ያተንደርጋቸውን ጉዳይ ግንቦት ሰባትን አርበኞች ግንቦት ሰባትን ህዝባዊ ኃይልን ቲፒዲኤምን የኤርትራ ውስጥ ያሉ የተለያዩ በትግል ያሉ ሌሎች ድርጅቶችን ስለ ሁሉም ጉዳይ ኦልሞስት ተነስቷል። እና ይህንን የማንሳትና የማስረዳት እድል ሰጥቶናል ብዬ አምናለሁ። እና የምናደርገው ትግል እና እየታገልን ያለ ነው ከምን አይነት አስከፊ ስርዓት ጋር እንደሆነ ለማወዳደር ችለናል። እና ስናወዳድረው የነበረው የህወሓት አገዛዝ ከናዚ ጀርመኒ ጋር ነው እና ከሌሎችም ሁሉ ጋር አይደለም፣ ከናዚ ጀርመን ጋር ያለውን ተመሳሳይነት ለመግለጽ የቻል ይመስለኛል። እንዲያውም ሌላ ደግሞ ከስታሊን ጋር እንኳን ልናወዳድረው አልፈለግም። በባሰ የመጨረሻ አይነት ክፉ ስርዓት ላይ እንደሆነ እና ከዚህ ስርዓት ጋር እየታገል መሆኑን ለማስረዳት ጥረናል። ተሳክቶልናልም ብዬ ማስባለሁ። የእኔ ብቻ ሳይሆን በተለይም ደግሞ የጠበቃዎቹ ከፍተኛ ጥረት ነበረበት። ከሳሽ አቃቤ ህግ የጠራት አንድ ባለሙያ ነበረች ለአቃቤ ህግ እንድትመሰክር የመጣችው፣ ግን መስክራ የሄደችው ለእኛ ነው ማለት ይቻላል። በአጠቃላይ በሰብአዊ መብት ጥሰት ላይ ምንም ለአቃቤ ህጉ ሳይሆን ለእኛ የሚጠቅሙ ነገሮች እውነቱን የተናገረችው፣ ይህም ደግሞ ሌላ በጣም የጠቀመን ነገር ነው ያምናለሁ። እና ጥሩ ነገሮችን ፈጥሮልናል፣ ጥሩ አጋጣሚዎች ፈጥሮልናል ብዬ አምናለሁ።
ዶክተር ታደሰ የጠበቃዎቹን ብርታት ሲነግሩን፣ እኛም ሁለቱ ሴት ጠበቃዎች ኮንታክት አድርገውን ነበር። በተለይ በካራክተር ዊትነስ ላይ ያለንን አመለካከት ተጠይቀን ነበርና ብዙ ድካም እንዳደረጉ ይሄን ነገር እውነቱን ለማውጣት እኛም ተረድተን ነበረ። በሌላ በኩል ኢትዮጵያኖች እርሶ በመግቢያው ላይ ሲናገሩ እንደሰማ ነው ሁሉም ተጨንቆ ነበር። በተለይ የኢትዮጵያን ነጻነት የህዝቧን እኩልነት የሚመኝ ኢትዮጵያዊ በሙሉ በየቤቱ በየአገሩ ሲጨነቅ ሰምተን ነበር። እርሶ እስቲ እንደው ቢያብራሩልን ምን ተሰማዎት? እርሶ በመታሰሮ ወይንም ደግሞ በመከሰሶ ኢትዮጵያዊ በሙሉ እንደዛ ሲጨነቅ ምን ተሰማዎት? ይሄን ትግል በበለጠ መቀጠል አለብኝ አጠናክሬ የሚል ኃይል ሰጥቶት ወይስ ምን ተሰማዎት?
አዎ ያው እንዲህ አይነት ነገሮች መቼም ይጠበቃሉ። እንዲህ አይነት ነገሮች ሊኖሩ እንደሚችሉ ወደፊትም እኮ ብዙ ፈተናዎች ሊገጥሙን ይችላሉ እና ከሚገጥሙን ፈተናዎች አንዱ ነገር ነው። እኔ ሁልጊዜ ማስባቸው ነገሮች አሉ። መልካም አጋጣሚ እንደዚህ ኦፖርቹኒቲስ መልካም የሆኑ አጋጣሚዎች የሚፈጠሩ በሁለት መንገዶች አሉ ብዬ አምናለሁ። አንደኛው ችግሮች ናቸው የሚፈጥሯቸው። ሁልጊዜ ኦፖርቹኒቲ ምንጭ ችግር ነው አንዱ። ሁለተኛ ነገር ደግሞ ሙሉ በሙሉ ያልተጠቀምንባቸው ሪሶርሶች ናቸው፣ ግብአቶች ናቸው። እና አንዱ ችግር በሚመጣበት ጊዜ ችግርን በችግርነቱ ብቻ ሳይሆን እንደ አንድ ኦፖርቹኒቲ ሶርስ አድርጎ ማየት ነው። ችግሮች ናቸው ለመፍትሄ የሚሆኑ መንገዶችን የሚያመላክቱ። ስለዚህ ችግር በሚገጥመን ጊዜ ችግሩን ብቻ ማየት ሳይሆን እሱን ችግሩ የሚፈጥርልንን መልካም አጋጣሚዎችን ማየትና እዛ ላይ ካፒታላይዝ ማድረግ ነበር። እና ይሄ ነገር ከተፈጠረበት ጊዜ ጀምሮ ሳስቲ የነበረው ነገር እንዴት ነው ይሄንን ወደ ኦፖርቹኒቲ ልንቀይረው የምንችለው ብዬ ነበር ማሰብ። አሁንም ሙሉ በሙሉ የተጠቀሙ ኤክስፖርት ያደረግ ነው አይበስ አቱም በጣም በጣም ትልቅ ኦፖርቹኒቲ ነው የፈጠረልን። ለምሳሌ የዩኬ ውስጥ ብዙ የህዝብ ተመራጮች የሜምበርስ ኤምፒዎችን ኮንታክት ለማድረግ እድል ፈጥሮልናል። አሁን እኛ የምንኖርበት ክፍለ ከተማ ውስጥ ቦሮ ይባላል እዚህ የኛ ክፍለ ከተማ ተመራጫችን ጀረሚ ኮርቢን የሚባለው የሌበር ፓርቲ ነው። ምናልባት በሚቀጥለው ምርጫ ላይ ጠቅላይ ሚኒስትር ይሆናል ብዬ ገምታለሁ። እና እሱን ሄደን አነጋግረነው እሱ ሁሉ ለጠበቆቹ ጽፎ ነበርና በፊትም ለኢትዮጵያ በጣም ጥሩ ስሜት ያለው ነው። ለአቶ አንዳርጋቸውም ጋር በደንብ ተዋውቀው ሰው ነው። እና ጉዳዩ እንዲያውቁ አደረግን። ደብዳቤ ጻፍንለት። ሁለት ሶስት ሄደን አናገርነው ከባለቤቴም ጋር እና ሌሎችም ደግሞ ኤምፒዎችም እንደዚህ እንዲያውቁ አድርገን። እነዚህ ሁሉ ኦፖርቹኒቲዎች ናቸው ሰበብ እነዚህን ሰዎች ለማግኘት እና እንዲያውቁት እና እንዲከታተሉት የማድረግ እድል ፈጥሮልናል። ከዚህም በላይ ልንጠቀምበት እንችል ነበር ብዬ አስባለሁ። አሁንም ልንጠቀምበት እንችላለን። በጣም ሳናጋን ነው ማለት ነው። ለምን ተከሰስን፣ ለምን እንደዚህ አደረገ፣ ለምን እንግሊዝ መንግስት እንዲህ አደረገ የሚለው ነገር አይጠቅምም። እሱ ሳይሆን የከፈቱትን ኦፖርቹኒቲስ ኤክስፕሎይት ማድረግ እነዛን መጠቀም መቻል ማለት ነው። እና እነዚህ ጥሩ ፕሬዚደንት ፈጥሯል፣ የምንሰማበት እድል ፈጥሯል፣ ሰዎች ጋር የምንቀርብባቸው አጀንዳ ፈጥሮልናል። እና ይሄንን ተጠቅመን የእንግሊዝ መንግስት ፖሊሲውን እንዲመረምር የህወሓት አገዛዝን የመረጡባቸው ምክንያቶች ከሱ ጋር ለመስራት የመረጡባቸው ምክንያቶች ይኖሯቸዋል። በጸረ ሽብር ህግ ወይም በሌሎች ምክንያቶች ከሱ የበለጠ የተሻለ ለዩኬ ፓርትነር የሚሆን መንግስት ሊመጣ የሚችል መሆኑና ይሄ ደግሞ የሚቆይ መንግስት አለመሆኑ ከማይቆይ መንግስት ጋር ከሚሰሩ ከነዋሪ ህዝብ ጋር ተስማምተው ቢሰሩ የተሻለ መሆኑን የማሳየት እድሎች ፈጥሮልናል። ስለዚህ ያኔም ቢሆን ሳስበው ኢትስ ቻሌንጅ ሉዝ ማድረግ የለብንም በምንም አይነት እና በምንም አይነት ይሄን ነገር እንዳናጣው የተቻለውን ያህል ጥረት ማድረግ አለብን። ካደረግነው ደግሞ ወደ ኦፖርቹኒቲ እንቀይረዋለን የሚል ስሜት በውስጤ ነበር ከመጀመሪያው ጀምሮ ማለት ነው።
እንግዲህ እንደ እርሱ አባባል ከሆነ እኛም የምንስማማበት ነው። አንድ ችግር ሲፈጠር በችግሩ በመምጣቱ ከመጨነቅ በስተቀር ያንን ችግር እንዴት እወጣዋለሁ፣ ከዛስ ተነስቼ ለወደፊቱ ያንን በጥሩ ሁኔታ ለመጠቀም የሚሆኑ ነገሮች እንዴት ሰራለሁ ማለቱ ላይ ማተኮሩ ነው የሚሻለው ነው የሚሉት ዶክተር ታደሰ። በተከሰሱበት ክስ ሙሉ በሙሉ ነፃ መውጣቶ በሀገራችን የነጻነት ትግል ሂደት ላይ ምን አይነት አስተዋጽኦ ያመጣል ብለው ይገምታሉ? ክሱ ቢሳካለት ለአቃቤ ሕጉ በተቃራኒው ለሀገራችን የነጻነት ትግል ምን አይነት ኔጌቲቭ ኮንሴኩዌንስ ይኖረው ነበር ብለው ያስባሉ?
በጣም እንዲህ በአልቅ ኖሮ የሚያመጣው ጉዳት ከፍተኛ ይሆን ነበር ብዬ ገምታለሁ። ግን እሱም ቢሆን ያው በዛ አይቆይም ነበር ብዬ አስባለሁ። ምክንያቱም እንዲሁ ብዙ ሰው የሚቀበለው ነገር አይሆን። ብዙ 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 ፋክተር ነው ያለው። እነሱም የተረዱት ነገር ብዙ ጥያቄዎች የሚያስነሱ ነገሮች አሉ። ምክንያቱም ይሄ ጉዳዩ የተፈጸመው ሌላ ሀገር ነው፣ የሌላ ሀገር ጉዳይ ነው። እዚህ የሚታየው ችሎት ውስጥ እኮ ዩናይትድ ኪንግደም ውስጥ ይሁን እንጂ የምንናገርባቸው ጉዳዮች ሌላ ሀገር ስለተደረገ ጉዳይ ነው እና በዳኞቹ አእምሮ ውስጥ እኛ ምን አገባን ዛገር ስለሚደረገው ነገር የሚለው ነገር ሳይዞርባቸውም አይቀርም። ከዛ በለጠ ግን ታሪኩ የመሰጣቸው ነገር ይመስለኛል። እና እርግጥ ነው በሌላ ሀገር የሚደረግም ጉዳይ የሚያገባቸው ነገር አለ። እዚህ ስለነበርኩ እዚህ ስላለሁ እዚህ ገብቼ ስለተያዝኩኝ ግን አብዛኛዎቹ ጉዳዮች እዚህ አይደሉም ያሉት የሚደረጉ ጉዳዮች እና እንዲሁ አያልቅም። አንድ ሰው የሌላ ሀገር ሰው ታስሮ በሌላ ሀገር የነጻነት የሚደረግ ያለ ሰው ታስሮ በሚቆይበት ጊዜ የሚያመጣቸው ኮንስኩዌንስስ እንዲሁ አሁን እንደምናስባቸው አይደሉም። አንዳንድ ጊዜ ትንሽም ነገር ይሆንና በጣም ሩቅ ሊወስድ ይችል ይሆናል እና አይታወቅም ወዴት ያመራ ነበር የሚለው። ግን መጥፎ ነገሮችም በርካታ መጥፎ ነገሮች እንዲያመጡ ይችል ነበረ። በኢትዮጵያውያን ላይ የሚያመጣው በአጠቃላይ በትግላችን ላይ በእንቅስቃሴያችን ላይ በንቅናቄያችን በድርጅቱ በአርበኞች ግንቦት ሰባት ላይ እና በአባላቱ ላይ በሌሎቹም ላይ የሚያመጧቸው ተጽዕኖዎች ቀላል ላይሆኑ ይችሉ ነበር ብዬ እገምታለሁ። በሌላ በኩል ደግሞ ለሁላችንም ማንቂያ መሆኖልናል እንድናስባቸው ያደረጉን ነገሮች። ለምሳሌ በህጉ ሂደት ውስጥ በመጀመሪያ ጊዜ አቃቤ ህግ ያመጣቸው ማስረጃዎች በጣም የሚገርሙ ነገር ነበሩ። በዩቲዩብ ላይ የነበሩ ፊልሞችን በብዛት አምጥቶ ነበር። አንዱ ለምሳሌ እናንተ ሀገር ውስጥ አንድ ጊዜ አቶ አንዳርጋቸው መጥቶ የተነበረበት አቀባበል ነበር። ወታደር ልብስ ለብሰው ዩኒፎርም ለብሰው መሳሪያ ምናምን ነገር የሚመስል አርቲፊሻሎች ይመስሉኛል ታጥቀው ወታደራዊ የሆነ አቀባበል ያደረጋችሁለት ነገር ነበር። ስዊድን ውስጥ ነበረበት ጊዜ እሱ ከማስረጃዎች አንዱ ነበር እና እሱን ለመጣል ብዙ ነው ሙሉ ሙከራ ያደረገው። እንዴት ዩቲዩብ የመጣ ነገር ማስረጃ ሆኖ ይቀርባል እንደዚህ አይነት ፍርድ ቤት ውስጥ ብሎ ቀረበ። ሌላ ፍርድ ቤት ቢሆን ኖሮ ያቀርባቸው ነበር። አቃቤ ህግ ማስረጃ ብሎ ያቀርባቸው ነው። ኢትዮጵያ ቢሆን ኖሮ ምንም ያለ ምንም ጥርጥር ያልፋል። እዚህ ግን ማስረጃዎቹ ራሳቸው ብቁ አይደሉም ተብሎ ነው የወደቁት። ግን እግረ መንገዳችንን ያስተማረን ነገር አለ። እኔ አሁን ያኛው በሚቀርብ ጊዜ አሁን የመጣሉ አይደለም ለወደፊቱ መጠንቀቅ እንዳለብን ስንናገር ወደፊት ተጠያቂነት በማያመጣ መንገድ መናገርን እንድንለምድ አድርጎናል። ሁሉ ጊዜ ራስን ከመከላከል ህዝብን ከመከላከል አላማችንን እየገለጽን ካልሆነ በስተቀረ ዝም ብለን ጀግንነትን ምናባቱ ምናምን ብለን የምንላቸው ነገሮች በኋላ ሌላ ሰው ለመጥፎ ነገር ሊጠቀምባቸው የሚችል መሆኑን የተገነዘብኩባቸው ናቸው። ስለዚህ ሚዲያ ላይ የምንሰራ ወገኖች ለእናንተም ጥንቃቄ እንድናደርግ ጥሩ ማንቂያ ደወል ሆኖልኛል ስለዋለፋት ብዙዎች ማስረጃዎች ቀርበው አድሚሰብል አይደለም ብለው ወደቁ እንጂ መነሳታቸው ራሱ ገርሞኛ። እነዚህን ነገሮች ሲከታተሉ እንደነበረ ደግሞ በጣም ገርሞኛል። ምክንያቱም በጣም ብዙ ፊልሞች ናቸው ሁሉንም አስተርጉመው አማርኛ ላይ አስተርጉም የመተርጉም እንግዲህ ወጪውን አስበው የብዙ ሰዓታት ፊልሞች በዩቲዩብ ላይ ያሉ ፊልሞች ተተርጉመው ቀርበው ነበር። እነዚህ ከመምረጥ ደግሞ ምን ያህል እንደተሰበሰቡም ለማሰብ ሞክራለሁ። እነዚህ እንግዲህ ከብዙ ኮሌክሽኖቻቸው ውስጥ የመረጧቸው ናቸው።
ሄሎ
እና አሎ
እሺ
ይቀጥል
አይቀጥል ይቀጥሉ
እና ከብዙ ኮሌክሽኖቻቸው ውስጥ የመረጧቸው ናቸው ማለት ነው። እነዚህ ብዙዎቹን እኛ ዝም ብለን የምንለቃቸው ነገሮች የሚተዋቸው ነገሮች አይደሉም። እነዚህን የሚከታተሉ እኛ ስናስብ ብዙ ጊዜ ለኢትዮጵያውያን ስንናገር ኢትዮጵያውያን ብቻ ሳይሆን የሚሰሙት ይመስለን ይሆናል፣ ሌላ ሰው የሚሰማው ላይመስለን ይሆናል። ግን በየአገሩ ያሉት በተለይ ደህንነት መስሪያ ቤቶች እየተረጎሙ እያስተረጎሙ የሚሰሟቸው መሆኑን የተረዳሁበት አጋጣሚም ጭምር መሆኑን ነው ነገር።
ዶክተር ታደሰ ከሰሞኑ እንግዲህ ከተሳሳትኩ ያርሙኝ ለደቡብ ህዝቦች ዴሞክራቲክ ንቅናቄ የግልጽ ደብዳቤ ልከዋል የሚባል ዜና ሰምተናልና መልካም ፈቃደው ከሆነ የዚህን ይዘት ቢገልጹልን።
የመጀመሪያ አይደለም ከዚህ በፊት ለሁሉም ልካለው ለሶስት ጊዜ ለያደጋ ባላት የሚል ነገር ጽፌ ነበር። ወደረጋች ላይ እንትን ውስጥ ከዚህም ያለ ነገር ነው ይሃደግን ህዋሃትን ለማዳከም ይሃደግን መጠቀም የሚል ነገር ጽፌ ነበርና እንደ አንድ ስትራቴጂ እንደ የህዝባዊ ምክንያት ስትራቴጂ መወሰድ ያለበት ነገር ህዋሃትን ለማዳከም ራሱ ይሃደግን መጠቀም ነው። ይሃደግ እንግዲህ አራት ድርጅቶች ግንባር ነው። ብዙ ሰዎች በአራቱ ማዕከል ብዙ ልዩነት አይታያቸውም ነበር በተለይ ከተከታታይ አሁን ፋል እየተቀየረ መጥቷል። በፊትም ቢሆን ልዩነት እንደነበራቸው አንድ አይደለም። በዚህ ምክንያት የህወሓት አገዛዝ ምንለው እንጂ ይሃደግ አገዛዝ አይደለም ምንለው። ምክንያቱም ይሃደግ ይባል እንጂ እዛ ውስጥ ያለው ህወሓት ነው ዋነኛው። ሌሎቹ በተወሰነ መልኩ ቢሆኑ እንኳን ልዩነት አላቸው ከህወሓት ጋር እና ብአዴን ውስጥ ኦህዴድ ውስጥ እና ደኢህዴን ውስጥ ያሉ እንደው የህወሓት አምባገነንነት የሚሰማቸው ወገኖች እንዲጠቃውበት እናበረታታ በፊትም ነበረ ነገር ነው። አሁን በደንብ እየጎላ መጣ። ህወሓትም ውስጥ ይኖራሉ ብሎ ማሰብ ጥሩ ነገር ነው። እንኳንስ ሌሎች ውስጥ ህወሓትም ውስጥ የህወሓት አካሄድ የማይጥማቸው ሰዎች ይኖሩ ይችላሉ። የማይጥማቸው ሲባል ልክ እኛ በምናስበው መንገድ ላይሆን ይችላል ወይም እኛ በምናስበው መጠን ላይሆን ይችላል። ግን ትንሽም ልዩነት መኖሩ በተለይ በምንቃወመው ክፍል ውስጥ በማንኛውም ግጭት በማንኛውም ኮምፒቲሽን ውስጥ እንደዚህ ነው። እንትኑ ኦፖነንትህ ያለበትን ማናቸውም ድክመት ኤክስፕሎይት መደረግ መቻል አለበት። እና እነዚህ አንዱ ድክመታቸው ነው እነሱ ውስጥ። እና ያ እንግዲህ ከብዙ ጊዜ ጀምሮ የነበረ በዚህ ጉዳይ ላይ በትምህርት ብልጭታም ላይ ብዙ ጊዜ አቅርቤያለሁ። ህዝባዊ ምክንያት በሚለው ውስጥ አንድ ሁለት ሶስት ፕሮግራሞች አቅርቤያለሁ። ኢህአዴግን በሚመለከት በኢህአዴግ ድርጅቶች ውስጥ ያሉትን ልዩነቶች እና አሁን የጎሉ መጥተዋል። ደኢህዴን ማን ነው ኦህዴድ ውስጥና በአዴን ውስጥ ያሉ ልዩነቶች የጎሉ መጥተዋል። በተለይ ኦህዴድ ውስጥ በጣም ጎላ ብሎ አመራሩንም ጽምር ለለውጥ ስሜት ያላቸው አመራሮችን አምጥቷል። በአዴን ውስጥ የዛን ያህል ጎላ አይደለም በአመራሩ ውስጥ። ነገር ግን በአዴን ውስጥ በመካከለኛና ዝቅተኛ ካድሬዎች ውስጥ ያለው ስሜት ደግሞ ከኦህዴድ በላይ ነው። በከፍተኛ አመራሮች ላይ የዛን ያህል ጎልቶ ባይታይም እንኳን ምንም የማይታየው ደኢህዴን ውስጥ
ኦኬ።
ደኢህዴን አሁን የህወሓት ዋነኛ አጋሮች የሆኑት በአንድ በኩል ደኢህዴን ነው ኢህአዴግ ውስጥ። ከዛ ውጭ ደግሞ ሌሎች ከኢህአዴግ ውጭ ያሉ አጋር ድርጅቶች የሚሏቸው ናቸው። ሶህዴፓ በተለይ የሶማሌው፣ አብዴፓ የአፋሩ፣ ጋህዴን የሚባለው የጋምቤላው እና የቤሻንጉሉ ብጓሃዴን የሚባለው ናቸው። እነዚህ ትንንሾች ናቸው፣ ግን ሲደማመሩ አብላጫ ድምፅ እንዲያገኝ ያደርጉታል። በመንግስትም ውስጥ ኢህአዴግም ውስጥ የህወሓት ሰዎችና የደኢህዴን አባላት ሲደመሩ ከብአዴን እና ኦህዴን ያሉ ሰዎች ሲደማመሯቸው ብዙ ድምፅ ሊያገኝ ይችላል ተብሎ ይገመታል። እና ዋናው ነገር ይሄንን መቀየር መቻል አስፈላጊ ነው ብዬ አምናለሁ። ደግሞ ይቀየራል የሚል ተስፋ አለኝ። ግን ደኢህዴን ከሌሎቹ የተለየ ችግር አለበት። ወጥ አይደለም። አሁን ብአዴን በሙሉ የአማራ ነው። እነሱ በእነሱ ራሳቸው ማይንድሴት ሲሄድ ማለት ነው እና በራሳቸው በቀየሱት አስተሳሰብ መንገድ እንኳን ከሄድን ህወሓት የትግራይ ነው፣ ብአዴን የአማራ ነው፣ ኦህዴድ የኦሮሞ ነው፣ ደኢህዴግ ግን የማንም አይደለም። ያ አንድ አይደለም። ምክንያቱም
የተለያዩ
ብሄር ከሆነ የምንም ብሄር መሆን አይታወቅም። ደቡብ ብሄር የሚባል የለም።
ትክክል።
ደቡብ የሚባል ብሄር ስለሌለ እንደገና እሱ መበተኑ አይቀርም እና እዛ ውስጥ በጣም ድምፅ ያላቸው አሉ። አንዱ ከፍተኛ ድምፅ ያለው የሲዳማ ነው፣ ከዛ የወላይታ ነው፣ ከዛ የጉራጌ ነው፣ ከዛ የሀዲያ፣ የጋሞ፣ የከፋ ምናምን እያለ ይሄዳል። እና እኔ ሰጀስት ያደረግኩት ከዛው ከነሱ ፎርማት ሳይወጣ ጉልበት እንዲያገኙ ልክ ኢህአዴግን መበተን ነበር፣ ህወሓትን ለማዳከም ኢህአዴግን መበተን ነበር ያልነው። እየተበተነ ነው። ደህዴት ደግሞ ውስጥ ሆነን ህወሓትን ለማዳከም ከፈለግን ደህዴትን ለመጠቀም ከፈለግን ደህዴትን መበተን አለበት።
ኦኬ።
ሲበተን ወደየ ብሔሮቹ ይሄድ። የሲዳማዎቹ ለሲዳማዎቹ፣ የሀዲያዎቹ የወላይታዎቹ የወላይታዎቹ ጋር እንደዚህ እያሉ ይሄዱና እዛ ውስጥ የለውጥ ፈላጊ ኃይሎች ተሰባስበው ይምጡ ነው። እንደዛ ካደረገ የበለጠ ጉልበት ይኖራቸዋል። ትልቁ ችግራቸው ደግሞ የተለያዩ በመሆናቸው በመካከላቸው ያለ የመተማመን መጠን በጣም ዝቅተኛ ነው። በሁሉም ድርጅቶች ውስጥ የመተማመን ችግር ነው። አሁን በአዴን ውስጥ ያለ ትልቁ ችግር የመተማመን ችግር ነው። እርስ በርሳቸው በኢትዮጵያ ኦህዴድም ውስጥ ይሄ ችግር አለ። ግን ደህዴ ውስጥ ደግሞ በጣም ይበዛል። እና ያንን በመጣኑ ቢሆን የሚቀንስላቸው ሶሉሽን ነው ማለት አይደለም፣ ግን ሪላቲቭሊ የተሻለ የሚሆነው ወደ ኮምፖነንቶቻቸው ሄደው ቢመለሱ ነው የሚል ነገር ነው ሰጀስት ያደረኩት። እቀጥልበታለሁ።
በጣም ጥሩ።
እየተሳሳተን እናንተም እንድትቀጥሉበት ነው ጥያቄ ሁላችንም እናረጋግጣቱም። ደህዴን ውስጥ ጥቂት ድምጾችን እንኳን ካገኘን አሁን ያለው ባላንስ ይቀየራል።
በጣም ጥሩ ዶክተር። በመጨረሻ አንድ 5 ደቂቃ ያላለችኝና ፕሮግራሚንግ ከመጨረሻ በፊት እስቲ ጠቅለል አድርገው በዚህ 5 ደቂቃ ውስጥ በከተቻለ ሰሞኑን ኢትዮጵያ ውስጥ የሚያዩት የሚታዩት ሁኔታዎች ወዴት የሚያመሩ ይመስሎታል? እነ ኦህዴድና በተለይ እነዚህ ወጣቶቹ እነ ለማ መገርሳ እና አቶ ገዱ ወዘተ የሚያደርጉት ትግል እንዴት ያዩታል? ምንስ መደረግ አለበት? በመጨረሻም በዳያስፖራ ያለውን ኢትዮጵያዊ ምን መልእክት እንዲደርሰው ይፈልጋሉ?
እኔ ምናልባት የዚህ የኛን ያሮዝኩ ቦሰባት ስትራቴጂያዊ እቅድ ያየ ሰው ይገነዘባል ብዬ አስባለሁ። ገና ስትራቴጂያዊ እቅድ ሲወጣ ከነበሩት ስልቶች አንዱ ኢህአዴግን ውስጡ ያሉትን ክፍሎች በመጠቀም ማዳከም የሚል አንዱ ከተዘጋጁ እቅዶች የነበረው አንዱ ነው። እና ያ ያሰብነው ነገር ነው የሆነው። እኛ ያመጣነው የሚስ ለማለት አይደለም ይህን የማነሳው፣ ግን ኢት ኢዝ ኖት አንኤክስፔክትድ ለማለት።
ግን እኮ እናንተም እኮ በዚህ በግንቦት ሰባትም እኮ በሚሊተሪው አካባቢ ያለውን እንደሚገባኝ ከሆነ ለመከፋፈል እየሞከራችሁ ነው አይደለም እንዴ? ወታደሩ ወደ ህዝቡ ተመለስ እያላችሁ ነው። በብዛት የማነበው የምሰማው እሱን ነው። ስለዚህ ሮል አላችሁ ቱ ሰም ኤክስተንት።
አዎ፣ ማለት ምን ኦነርሺፕ ለመውሰድ ስላፈለኩ ቻለሁ። እኛ ብቻ ያደረግነው ለማለት ብቻ ሳይሆን ያው ሁሉም ሰው ያደረገው ለማለት ነው እንጂ ያው ከመጀመሪያ ጀምሮ ሲሰራበት የቆዩ ነገሮች ናቸው። ቅድም እንዳነሳሁት በተቻለ መጠን በኢህአዴግ ድርጅቶች ውስጥ በመግባት የዛ ሰዎችን በመያዝ በማሳመን ሀሳባቸውን እንዲቀይሩ በማድረግ እና ኮንፊደንስ እንዲሰማቸው በማድረግ በጣም ከፍተኛ የኮንፊደንስ ችግር ነው ያለው እና ብቻቸውን እንዳልሆኑ በማሳየት ነው። ይሄንን የምናደርገው ከዛ ለውጥ በዛ መንገድ ብቻ ይመጣል አይደለም። ሁለገብ ትግል ሲባል ብዙ መንገዶች አሉ እና ተሳስረው እንዲመጡ ማድረግን ነው። እና ከሁሉም በላይ ደግሞ ባነሰ ወጪ በሀገርና በህዝብ ላይ ከፍተኛ የሆነ ኪሳራ ሳይደርስ እና የሀገርና ውድመት ሳይደርስ እና የሀገር አንድነት ደግሞ አደጋ ላይ ሳይወድቅ ለውጥ የሚመጣበትን መንገድ ለመፈለግ የሚደረግ ጥረት ነው እና ለዚህ ከፍተኛ አስተዋጽኦ አለው። በእንደዚህ አይነት መንገድ በሚመጣበት ጊዜ ግን ብቻውን ይመጣል ማለትም አይደለም። እንዳነሳውም ተመሳሳይ ነገሮች አስቸጋሪ ቢሆኑም እንኳን መከላከያ ውስጥ መደረግ አለበት፣ ደህንነቱ መስሪያ ቤት ውስጥ መደረግ አለበት። ደህንነት መስሪያ ቤትም ውስጥ ተገብቶ እንደዚህ አይነት ልዩነቶች አሁን በጣም ዩኒፎርም መስሪያ ደህንነት መስሪያ ቤት በጠቅላላ በህወሓት ተይዞ ምንም እንደሚያስገባ ፍንጭ የሌለውና ተስፋ አስቆራጭ መስሎ ብዙ ሰዎች ይታያቸዋል። እኔ ግን እንደዛ አይታይም። ደህንነት መስሪያ ቤትም ውስጥ እንገባለን። እዛም ውስጥ ለውጦችን እዛም ውስጥ ስንጥቆች አሉ። አሁንም እነዛን እናሰፋቸዋለን የሚል ከፍተኛ እምነት አለን። እንደዛ እንዲያደርግ ደግሞ ሌት ተቀን እንሰራለን። በተቻለን ሁሉ መስራት ማለት ነው እና ሁለገብ ትግል ሲባል በሁሉም መንገድ መስራት ነው እና ስርዓቱ ውስጡ እርስ በርሱ በተቃርኖ ምክንያት ሊቆም በማይችልበት ሁኔታ ላይ ማድረስ ያስፈልጋል። ግን ይህ ብቻውን አይደለም ለውጥ የሚያመጣው። ሌላ ደግሞ ከውጭ የሚደረገው በተደራጀ መንገድ የሚደረገው ትግል ደግሞ አብሮ መሄድ አለበት። እነዚህ ሁሉ ተደጋግፈው ነው የሚመጡት። አንዳንዱ ነገር በተለይ በኢትዮጵያ በዲያስፖራ በኩል ያለው ነገር ተስፋ የሚሰጡ አንዳንድም ደግሞ ተስፋ የሚያስቆርጡ ነገሮችን አያለሁ። ለምሳሌ ትንሽ ለውጥታ የጊዜ ያለቀ የሚመስላቸው ሰዎች አሉ። አላለቀም፣ ገና ነው። ገና ብዙ ይቀረናል፣ ብዙ ትግል አለ፣ ገና ብዙ ጥንቅቶች አሉ። ይሄ ስርዓት እንዲያው ስርዓቱ መዳከሙን ችግር ያለባቸው መሆኑ ራሳቸውም ተገነዘቡ እንጂ ገና ስርዓቱ የተነቃነቀበት ጊዜ ላይ አልተደረሰም። ስለዚህ ብዙ ሰዎች በቃ አንድ ሐሙስ የቀረው ነገር አድርገው የሚያስቡት ነገር ሳሳተ ነው ብዬ አምናለሁ። ገና ብዙ የሚያለፉ ነገሮች አሉ፣ ግን ውጤት ያለው ስራ እየተሰራ መሆኑን የሚያሳዩ ነገሮች ናቸው። እና አገር ቤት ውስጥ ያለውን የኢህአዴግ ውስጥ ያሉ ሰዎችን በተለያየ የኢህአዴግ ድርጅቶችን በተለይም በአዴንም ኦህዴድ ውስጥ ያሉ በተለይ ለዚህ ለለውጥ ጥረት የሚያደርጉ አካላትን መደገፍ በጣም አስፈላጊ ነው ብዬ አምናለሁ። ግን በእነሱ ብቻም አይደለም ለውጥ የሚመጣው። ከዚያም ውጭ የሚደረጉ ትግሎች ደግሞ ተጠናክረው መቀጠል አለባቸው። ከሁሉም በላይ ደግሞ የተጠናከረ የለውጥ ኃይል የለውጥ ድርጅት ማዘጋጀት ያስፈልጋል። እና በደንብ ኦርጋናይዝድ የሆነ ለውጥ ያለ ኦርጋናይዝድ ድርጅት ከመጣ መጥፎ ነው። ለውጥ ይመጣል፣ ስፖንታኒስሊ ይመጣል። ማህበራዊ ለውጥ ድርጅትም ሳይኖር ይፈነዳ እና ይመጣል። እንደዛ እንዳይሆን የተደራጀ አቅጣጫውን የሚያቅ የምንደርስበት የምንፈልግበት ቦታ ላይ የሚያደርሰን ለውጥ እንዲኖር የተጠናከረ ድርጅት ያስፈልገናል። ይሄ ድርጅት ደግሞ አርበኞች ግንቦት ሰባት ነው ብዬ ከልብ ያምናል። እና ይህንን የለውጥ ኃይል የማደራጀት የሚያደራጅ ድርጅትን ማጠናከር አንዱ ስራችን መሆን አለበት ብዬ አምናለሁ።
ዶክተር ታደሰ ብሩ ከርሴሞ በዛሬ ዕለት ከኢትዮጵያ ድምፅ ሬዲዮ ጋር ሆነው በዓለም ዙሪያ ለሚገኙ ኢትዮጵያውያኖች ስለሰጡት ማብራሪያ እጅግ በጣም እናመሰግናለን። እርስዎንም በግል ድርጅቶንም ግንቦት ሰባትን እንኳን ደስ ያላችሁ እንላለን። እንግዲህ ይህ አጋጣሚ በፈጠረው ዕድል ተጠቅማችሁ የኢትዮጵያችንን የነጻነት ችቦ በበለጠ እያበራችሁ እንደምትሄዱና ወደ ድል እንደምታበቁን እንተማመናለን። በዚህ አጋጣሚ እንኳን ደስ ያለው በድጋሚ እያልን ጤና ስጥልኝ ጌታዬ፣ እጅግ በጣም እናመሰግናለን።
አመሰግናለሁ በጣም። እና ሁልጊዜ ደግሞ ግንቦት ሰባት ሳይሆን አልበ ግንቦት ሰባት እያልን መጣቱን የምንመደው
እንታረማለን ጌታዬ።
በጣም በጣም አመሰግናለሁ።
ጤና ይስጥልኝ።
መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍስ ወትን ዘርቶ መጠር ያልተገኘ የሚሆንሽ ላንቺ ተስማምቶ ቁንጅና ራሱን ውበት ነፍስ ወትን ዘርቶ
ጤና ይስጥልን አድማጮቻችን፣ እስካሁን ስትከታተሉ የነበረውን የቀጥታ ስርጭታችንን ነው። በዚህም አስመልክቶ በርከት ያሉ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። አሁን የሰዓታችን ይገደበናል እና የመጨረሻውን የጥያቄና መልስ ሁኔታዎችን ይዘን ነው የምንቀርበው። መላሾቻችንም በርካታ መላሾች ነበሩ በስልክ መስመራችን ላይ፣ ነገር ግን ትክክለኛውን መልስ ያገኘውን ሰው ነው ስም የምንጠራው። ትክክለኛው መልስ ያገኘው ያው እንደሚታወቀው የዘወትር መላሻችን ኪንግ ሰለሞን ነው። አሁንም ትክክል ሁለቱንም ትክክል ነው የመለሰው እና በኢትዮጵያ የመጀመሪያው መንጃ ፈቃድ ያወጡት ነጋድራስ ተሰማሸቴ ናቸው። አቶ ተሰማሸቴ በሌላም ጎን ይታወቃሉ። በኢትዮጵያ የመጀመሪያውን ሸክላ ያሳተሙት እሳቸው ናቸው።
ግፉ በዛ ናቸው
አይደል? 16 ሸክላዎች ላይ ነው ያሳተሙት። እያንዳንዳቸው ሁለት ሁለት ዜማዎች ነው ያሉት።
እንታ እሳቸው አይደሉም እንደ ኃይለ ስላሴን ምንድነው መኪና ተበላሽቶ ግፉ ሲሉ ወጣው ግፉ ሰው ሲሉ አረጃን ሆይ ግፉ በስ አሁን ይባሉ ተንኮለኛ ናቸው ሲባል ዘባለ።
አዎ የርነቃቸው ተሰማ አባት ናቸው። የስፖርት በኢትዮጵያ ይታወቃሉ። በስፖርቱ በኩል አቶ የርነቃቸው ተሰማና እኚህ ሰው በ16 ሸክላዎች ላይ ነው ያሳተሙት። እያንዳንዳቸው ሁለት ሁለት ዜማዎች አሏቸው በእያንዳንዱ ላይ። ሁሉንም ቅኝቶች ተጠቅመዋል የኢትዮጵያ ውስጥ ያሉትን ቅኝቶች። እና እኚህ ሰው በአዲስ አበባ ዩኒቨርሲቲ ይገኛል። እነዚህ ሸክላዎች ባይዘው በጥናትና ምርምር አዲስ አበባ ዩኒቨርሲቲ ውስጥ ይገኛል። እና የመጀመሪያውን በሸክላ ያሳተሙትም እሳቸው ናቸው። በ1910 ዓመተ ምህረት ነው እንትኑን ያሳተሙት ሙዚቃውን። እና ይሄን ይመስላል የዛሬው እንትናችን ማለት ነው።
እንግዲህ አድማጮቻችን የዛሬው ፕሮግራማችን እንዲህ ይያለ አንድ ጨዋታ ነበርች እንዲች የልጆች ጨዋታ ታገለች እንዲች ማለት እንዲህ ይያለ። እንግዲህ ይሄው አሁን ደርሰናል። የሚቀጥለው ሳምንት ፕሮግራማችን በአዲስ አመት በዓል ምክንያት የማይተላለፍ መሆኑን ከወዲሁ የገለጥን ከሁለት ሳምንት በኋላ በሰላም በጤና ያገናኘን እንላለን። መልካም የፈረንጆች አዲስ አመት ይሁንላችሁ የምንለው እኔ አህመድ፣
እኔም ዘውዱ፣
እኔም መብራቱ።
ጤና ይስጥልን። እንግዲህ መልካም አዲስ የፈረንጆች አዲስ አመት ከልብ እንመኝላችኋለን። ሰማይ
Thank you.